በስቱዲዮ ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስተላልፍ አድማጮችን ይህ የምታደምጡት በስቱዲዮ ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋብ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራል።
የታዋቂውን ባለቅኔ የኃይሉ ገብረ ዮሐንስ ገሞራውን ከዚህ ዓለም በሞት መለየት በተመለከተ ብዙ ወገኖቻችን እየደወሉ የቀብሩ ስነ ስርዓት መቼና የት እንደሚፈጸም ይጠይቁናል። ለጊዜው ግን ይህ ነው የምንለው የተረጋገጠ ዜና ስላልነበረን ለነዚህ ወገኖቻችንም ሆነ ለመላው የሬዲዮ አድማጮቻችን እስካሁን ድረስ ይህ ነው የምንለው ተጨባጭ ዜና ማቅረብ አልቻልንም ነበር። ሆኖም ግን አሁን ዘግይቶ የደረሰን ዜና እንደሚለው ከሆነ በዚህ በሁለት ሶስት ቀን ውስጥ የት እና መቼ እንደሚቀበር እናስተውቃለን የሚል ዜና ደርሶናል። የኢትዮጵያ ድምጽ ሬዲዮ በዚህ አጋጣሚ ሊያሳስብ የሚፈልገው በዚህ በሁለት ሶስት ቀን ውስጥ ይሄ ኢንፎርሜሽን እንደደረሰን በድህረ ገጻችን ላይ መቼና የት የቀብሩ ስነ ስርዓት እንደሚፈጸም እናስተውቃለን። በድህረ ገጾቻችን እየገባችሁ ከሰሞኑ ማየት ትችላላችሁ። ውድ የዚህ ዝነኛ ባለቅኔ ጓደኞችና ወዳጆች አናቂዎችና የሀገሩ ልጆች በአጠቃላይ ከሄደበት ላይመለስ የጀመረውን ጉዞ ሲጓዝ ሊሰናበቱት ምን ያህል እንደጓጉ የሚያሳይ ነው። የነዚህ ሰዎች ሁሉ የሱን የቀብር ስነ ስርዓት ለማወቅ ጥያቄ ማብዛት። ገሞራው በህይወት ያለ ለአመነበት ዓላማ ቆራጥና መንፈሰ ጽኑ ለውድ ሀገሩና ለዛ መከራና ችግር ከዘመን ዘመን ለሚፈራረቅበት ህዝቡ ተቆርቋሪና ሐሳቢ መሆኑን ህያው ስራዎቹ ዝንተ ዓለም ሲመሰክሩ ይኖራሉ። ባለቅኔ ኃይሉ ገብረ ዮሐንስ እንደሌላው ሁሉ በቅርብ የማወቅ እድል ነበረኝ ብዬ ባልኩራራም በተወሰነ ደረጃ እሱን ለማግኘት ባጋጠሙኝ እድሎች የተረዳሁት ነገር ቢኖር ትንሽ ትልቅ ሳይል ሁሉንም እንዳመጣጡ አስተናጋጅ ከመሆኑ በተጨማሪ ደግነቱና ያለውን ዘርግፎ ብሉ ጠጡ የሚል ዘመድ እንግዳ ወዳጅነቱ ነው። ለነገ ይቀመጥልኝ ለክፉ ቀን ይሆነኛል ሳይል ያለውን ዘርግፎ ብሉልኝ ጠጡልኝ የሚል ሰው መሆኑን የተረዳሁት የሱን ታላቅነትና ስራዎቹን ለማወደስ የኢትዮጵያ ድምጽ ሬዲዮ የገሞራው ወር የሚል ፕሮግራም አዘጋጅቶ ለወራት ያህል ስራዎቹን እያሰማ ያድማጮች የስነ ጽሑፍ ውድድር አዘጋጅቶ ነበር። በዚህም ምክንያት ከሱ ጋር ለመወያየት እሱ አጃ አምባ በሚለው ቬሊንግቢ በተባለው ሰፈር ማለቱ ነው ወደሚገኘው መኖሪያ ቤቱ ጎራ ብዬ ነበር። የቸርነቱ ቸርነት ምግብ እንድንበላ ሲጋብዘን ያቀረበልን እቤት ውስጥ የነበረውን በሙሉ አንድም ሳይቀር ነበር። እንጀራውን በወጡ፣ ዳቦውን፣ ቆሎውን ሁሉንም ባንድ ላይ ነበር ያቀረበልን። ለምንድን ነው ሁሉንም ባንድ ላይ ያቀረብከው ብዬ ስጠይቀው የመለሰልኝ ኢትዮጵያዊ ነህና እንጀራ ባትበላ ቆሎ ትበላለህ፣ ቆሎ ባትበላ ዳቦ ትበላለህ፣ ዳቦ ባትበላ እንጀራ ትበላለህ፣ በዚህም በዚያም ብለህ አንዱን ትበላልኛለህ ብዬ ነው አለኝ። ለሱ በዚያን ጊዜ ዋናው ቁም ነገር እኛ ልንጠይቀው የመጣነው እንግዶቹ ቤት ውስጥ ወይም ቤቱ ያፈራውን እንድንቋደስለት ነበር። የሀገራችን ሰው ሲተርት የሰሩትን ሲበሉለት የወለዱትን ሲስሙለት ይል የለ፣ ገሞራውም ያለውን ሲያካፍል ይደሰት ነበር። ሰው ለሰው መድኃኒቱ ነው፣ ቅርታ ሰው ለሰው አጥፊውም ነው የሚባል አባባል አለ። ታዲያ ገሞራው ሰው ለሰው መድኃኒቱ ነው የሚለውን ክፍል አጥብቆ የያዘ ይመስላል። የሰው ለሰው መድኃኒትነቱን ካነሳን አይቀር በተለይም የሀገር ልጅ የማርጅ ነውና በሕይወት እያሉ መጠያየቁ መገናኘቱ ደስታን ብቻ ሳይሆን ችግርንም አብሮ መካፈሉ ጠቃሚ ነው እንላለን። እንኳን ገሞራውን የመሰለ ታዋቂ ባለቅኔና ተወዳጅ ኢትዮጵያዊ ቀርቶ የኔ ቢጤም ተራ ሰው ሞተ ሲባል ተሰብስቦ በጋራ መሰናበትና በቀብር ስነ ስርዓት ላይ መገኘት ባህላችን ነው። ስለዚህ ወገኖች እየደወሉ የገሞራውን የቀብር ሁኔታ መቼና የት እንደሆነ ለማወቅ የሚያደርጉት ሙከራ አያስደንቀንም። በዚህ አጋጣሚ ግን በህይወት ይያልን ታመንም ሆነ ሳንታመም መጣየቁን መፈላለጉን እንልመደው ባህልና አድርገው የመጣየቅን ጉዳይ ካነሳን አይቀር ትናንት አንድ እጅግ በጣም የምናከብረውና የምንወደው እንድማችንን ሐኪም ቤት ለመጠየቅ ሄደን ሌላ አንድ እህት ወገናችንም እዚያው አጠገቡ ታማ በመታከም ላይ መሆኗን አይተን መጥተናል። እነዚህ ወገኖቻችን ጠያቂ ወገን ዘመድ ይኖራቸው ማይኖራቸው እኛ በዚህ አካባቢ የምንኖር ኢትዮጵያኖች የነሱ አካልና ወገኖችንና አይዟችሁ ይያልን እናበረታታችሁ እንጠይቃችሁ እናስብላችሁ ሰው ለሰው መዳኒቱ ነውና በህክምና ላይ ያለ ሰው ረፍት እንደሚያስፈልገው ብናውቅም ሳናጨናንቃቸውና ረፍታቸውን ሳንነሳቸው ወገኖቻችንን መጠየቅና ፈጣሪ በቶሎ እንዲያድናቸውና በቶሎ ወደ ቤታቸው ተመልሰው ከቤተሰቦቻቸው ጋር እንዲገናኙ መመኘት ተገቢ ነው እንላለን። ሰው ለሰው መዳኒቱ ነው እንዳልነው ሁሉ ምናልባት እነዚህ ወገኖቻችን የምንረዳቸው ወይም የምናግዛቸው ነገር ካለ መጠየቅ ምንም የሚያስፈልገን ነገር የለም ቢሉም እንኳን ፈጣሪ ይማራችሁ ብሎ መልካሙን መመኘት ተገቢ ነው እንላለን። በጸሎቶቻችንም አንርሳቸው። የሁሉም ሃይማኖቶችስ ቢሆኑ የተራበን አብሉ የታረዘን አልብሱ የታመመን ጠይቁ አይደል የሚለው? በዚህ አጋጣሚ ለምናከብረው ወንድማችንና እሱን ልንጠይቅ ሄደን በአጋጣሚ ላገኘናት ወገናችን መልካሙን እየተመኘን በቅርብ ሆስፒታሉን አልጋ ለቃችሁ ወደ ቤተሰቦቻችሁ እንድትቀላቀሉ ልባዊ ምኞታችንን እንገልጻለን። በድጋሚ ጤና ይስጥልን ወንድ አድማጮቻችን፣ የኢትዮጵያ ድምጽ ሬዲዮ በየሳምንቱ እሁድ የሚያስተላልፈውን ፕሮግራሙን እነሆ ዛሬም ጀምሯል። ግሩም በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን ብለናል። እስቲ ምን ምን አሉ ባንተ በኩል የምታቀርባቸውን ብትነግረን?
እንግዲህ የተለያዩ ነገሮችን ለመዳሰስ እንሞክራለን። እኔ እንግዲህ ያሰብነው በዋናነት ወደ ሀገር ቤት በማተኮር በሰሞኑ የተከናወኑ እና አንዳንድ አጨቃጫቂ የሆኑ እንዲሁም ደግሞ ትኩረትን የሚስቡ ጉዳዮች እየተሰሙ ነው። እሱን ለማጣራት ነው ሙከራ የሚደረገው። ስልክ መስመሩ እንደቀና
እንግዲህ የኢትዮጵያ ስልክ አንዳንዴ ሀገሬን በኔጌቲቭ መናገሩ ቢከብደኝም አንዳንድ ጊዜ ምን ይላል እውነቱን ተናግሮ የመሸበት ማለት ይላል። የስልክ ግንኙነታችን ከዓለም ጋር ያለን የስልክ ግንኙነት ኢትዮጵያ መንግስት ያላትም ከመትባለው ከሶማሊያ ማነሱ ያናደደኛል። በጣም ያሳፍር ነው። ሰዎቹ ገንዘቡን ምን ላይ እንደሚያወሉ ታይገባኝም።
ትናንትና ቴሌኮም የሩብ አመት መግለጫ ይሰጥ ነበርና ስከታተለው በሩብ አመት ውስጥ 5 ቢሊዮን ኢትዮጵያ ብር አተረፍኩ ብሎ ሲናገር ነበርና እንግዲህ በዚህ ሰርቪሱ 5 ቢሊዮን ብር በሩብ በሶስት ወር ማለት ነው ካተረፈ እንግዲህ
ስትበለው ብሏል። አይ ይሁን ትርፉ ይገኝ፣ ግን ዋናው ግንኙነቱ መስመሩ በዚህ በቴክኖሎጂ ባደገበት ሀገር ይቀጥል ይኑ
ገንዘቡ እየተዘረፈ ነው። መሙላት እንኳን አልቻለም ይላሉ ሰዎች። ሀገር ቤት ካርድ ገዝተ ፍቀስ ስትሞላው ሞልተው አንተ ጋር አይገባም፣ የለም ገንዘቡ ይጣፋል፣ የት እንደሚገባ አጣቀም።
እኔ ስደውል ከቤቴ ነው የምደውለው ብዙ ጊዜ እንትኑን ስለሚከብደኝ ቁጥር መግዛት ነው። ምን ይሉኛል? የባኮት ቁጥ ምንድነው ምናምን ይሙሉ
ሳቦ አልቋል
አልቋል። በራሴ ቤት ከቤት ደውዬ አልቋል ይለኛል። ደግሞ በአማርኛ በእናት አባቴ ቋንቋ እኮ በአማርኛ እባኮትን እኔ የሌላ ሀገር ሰው እንግዲህ ወይ ኮምፒውተር ወይ ምናምን ነው የሚናገረው እንዳለ በእናቴ አባቴ ቋንቋ ነው እባኮትን የእንትን ያሉት ገንዘብ አልቋል ይሉኛል። ብቻ ተአምር ነው። እስቲ እንግዲህ እናያለን። ሌላ እንደተለመደው እንግዲህ ዜና ይቀርባል 5 ሰዓት ላይ። ባለፈው ሳምንት ልናቀርበው አስበነው የነበረው የዶክተር ነገደ ጎበዜ ጋር ስለ መጻፋቸው እናደርገው ውይይት ተስፋ እናደርጋለን። ዛሬ ከ4 ሰዓት ተኩል በኋላ እናገኛቸዋለን ብለን ተስፋ እናደርጋለን። እንደተለመደው የልጆች ፕሮግራምም ይቀርባል።
ትክክል።
ሌሎች እንግዲህ ልዩ ማስታወቂያዎች አሉን። ስለ ዌብሳይታችንም አዳዲስ ነገሮች ካሉ እስቲ ለራስ ቆርሱ አያሳንሱ አይደለም። የራሳችንን ብዙ ጊዜኛ የራሳችንን እናጣጥላለን። የራሳችንን ነገር ብዙ እንትን አንልም። በእጅ ያዙት ወርቅ ከመዳብ ይቆጠራል ነው መሰለኝ። የሌላውን ትልቅ እናደርግና የራሳችንን አቆሰን እስከ መርሳትን እንደርሳለንና እስቲ ራሳችንንም ትንሽ እናስተዋውቃት እና ስለሷም አንድ ሁለት እንላለን መሰለኝ ሰዎችም በዌብሳይታችን ላይ ኦልሬዲ ማነው ካሉ መልእክት ልከውልናልና የሚሉትን እንሰማለን። እንግዲህ ፕሮግራማችንን ውድ አድማጮቻችን ከኛ ጋር ሆናችሁ እስከ 6 ሰዓት ድረስ እንደምትከታተሉ ተስፋ ማድረግ ፕሮግራማችንን እንደተለመደው በሙዚቃ በመጀመር ኢችን ኢትዮጵያን የምትወድስ ዜማ ጀባ እንላችኋለን።
እንቆቀለ
ምን አይቆልሽ
አንድ ሽመንታ መልኩም ያምታታ
አንድ ሽመንታ
መልኩም ያምታታ
መልኩም ያምታታ አንድ ሽመንታ መልኩም ያምታታ ቆይም
እንደም ተዋላ ወጥቆ አገር ስጠኝ
አገር ማስጥሽ
I'm not gonna lie to you. ፋሳሾች ውስጥ የሚገኘው ሀዳር በአለም ታዋቂና ዝነኛ የሆነች የሰው ዘር ግኝት ቅሬት አካል ሉሲ ድንቅነሽ የተገኘችበት ስፍራ ነው። አካባቢው በአፍሪካ ሀገር ውስጥ በኢትዮጵያ በጣም ተቀም የሆኑ ቅሬት አካሎች የሚገኙበት ስለሆነ የሰው ዘር ምንጮችና ባህል አጥኚዎች ምሁራኖች ቀልባቸውን በኢትዮጵያ ላይ እንዲያሳርፉ አስገድዷቸዋል። የ3.5 ሚሊዮን አመት እድሜ ያላት ሉሲ ወይም ድንቅነሽ በአውሮፓ አቆጣጠር በ1974 መገኘቷ የሰው ልጅ ቆሞ መሄድ እንደጀመረ ፍንጭ የሚሰጥ እንደሆነ ሳይንቲስቶች ይናገራሉ። በመሆኑም ይህ ስፍራ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅቶች እንደ አውሮፓ አቆጣጠር ሰፕተምበር 5, 1980 በዓለም ቅርስነት መዝግቧል። ስለዚህ የሰው ልጅ ረጅም እድሜ ያለው የሰው ልጅ የተገኘው ከኢትዮጵያ መሆኑንም ታውቃላችሁ ልጆች። ስሟም በአማርኛ ድንቅነሽ ሲባል ዓለም ላይ ደግሞ የምትታወቀው ሉሲ በመባል ነው። ልጆች በሚቀጥለው ጊዜ ደግሞ ሌላ የኢትዮጵያ ባለም ቀደምትነት ኮነችባቸው ደግሞ አንድ ነገር ይዘን እንመጣለን። ደህና ዋሉ ልጆች። ልጆች እንግዲህ በተከታታይ ከመናቀርዋቸው ከክቡር ከበደ ሚካኤል ፍጥረትና ምሳሌ ከተባሉት መጽሐፎች ውስጥ እስቲ አንዱን ተረት እናወራላችሁ። ዛሬ የምንሰማው ተረት ስለ ደግ ስራ ነው። እስቲ አሁን ወደ ተረቱ እንመለስ። ደግ ስራ። ከድሚው ገፋ ያለ አንድ ሰው ብዙ ገንዘብ ሰብስቦ ነበርና የሞቱ ቀን እንደደረሰ አወቀና ያለውን ገንዘብ ለሶስት ወንዶች ልጆች አከፋፈላቸው። ገንዘቡንም ርስቱንም ካከፋፈላቸው በኋላ አንድ እንቁ ሲቀረው እንቁንም አንስቶ እንዲህ አላቸው፣ በዚህ በሶስት ወር ውስጥ በጣም መልካም የሆነ ሥራ ለሰራ ልጅ ይህን እንቁ እሰጣለሁ ሲል ወደ አንድ ወገን አስቀመጠው። ከዚህ በኋላ ታላቅ ልጅ ተነስቶ አባቴ ሆይ አንድ ሰው ከዚህ ቀድሞ ዕውቀት እንኳን ሳይኖረን ብዙ ገንዘብ አምኖ አደራ አስቀመጠልኝ። ላስቀመጠልኝም የደረሰኝ ፊርማ አልሰጠውትም። ምንም ዕውቀት የለኝም ነበር። እኔም ከገንዘቡ ምንም ሳልነካበት በጥንቃቄ ጠብቄ አስቀመጥኩት። እርሱም መጥቶ ለመውሰድ በጠየቀኝ ጊዜ ገንዘቡን በመላ መልሼ ሰጠሁት። ላስቀመጥኩለትም የእምነቴ ዋጋ ቢሰጠኝ አልቀበልም ብዬ መለስኩለት። ይህ ደግ ስራ አይደለም? አለው አባቴ። አባቴው ልጅ ሆይ ይህ አንተው የሐቀኝነት ሥራ ነው እንጂ ደግ ሥራ ነው ሊባል አይበቃም አለው። ደግሞ ሁለተኛው ታናሹ ልጅ ተነስቶ አባቴ ሆይ አንድ ቀን በኩሬ ዳር ዳሩን ሲሄድ ሳለው አንድ ሕፃን ልጅ በኩሬው ውስጥ ወድቆ ነበርና እኔም ለነፍሴ ሳልሳሳ በድፍረት ዘልዬ በኩሬው ውስጥ ገባሁና ልጁን በደህና አውጥቼ ለተቀመጠችውና ሰጠዋት። ይህ መልካም ሥራ አይባልምን? አለው። አባትየውም ልጄ ሆይ ይሁን እንጂ ይህ ሥራ የልማት ርኅራኄ ይባላል እንጂ ብቻውን ደግ ሥራ ነው ይባል አይበቃውም አለው። ደግሞ ሦስተኛው ታናሽ ልጅ ተነሳን አባቴ ሆይ አንድ ጊዜ በጨለማ ሌሊት ሆኖ ሳለ በጣም ጠላት የማልወደው በገደል አፋፍ ላይ ተኝቶ አገኘሁት። ደንግጦ ባኖ ወደ ገደል እንዳይወድ ቀስ ብዬ ተፋቁቄ ሄድሁና በጠላትነት መንገድ ሳይሆን ቀስቅሼ ከገደሉ አፋፍ አስነስቼ ወደ ደህና ስፍራ አምጥቼ አስተኛሁት። ነገር ግን እኔ ጠላትነትን መንገድ ሄጄ ደንግጦ ቢባንን ወደ ገደል ቢወድቅ ኖሮ በዚያ በትልቀተል ገብቶ ለመሞት አይዘገይም ነበር። ይህ ደግ ሥራ አይባልም አለው። ከዚያ ወዲያ አባትየው በዚህ በትንሽ ልጅ ሥራ ደስ ብሎት ውድ ልጄ ከዚህስ የበለጠ ምን ደግ ሥራ አለ አለና እየሳመ ይህ እኮ ላንተ ነው የሚገባው ብሎ ሰጠው። እንግዲህ ጠላትን ሞደት ከሁሉ የበለጠ ሥራ ይሆን ይገባል። አያችሁ ልጆች ብዙ ጊዜ በጓደኝነት በማንኛውም ቦታ ላይ ጥሩ ላረገ ሰው ጥሩ ማረግ ጥሩነት ነው ተገቢነትም ነው። አደራ መቀበልም ኃላፊነት መቀበልም የአንድ እውነተኛና ሐቀኛ ሰው ተግባር ነው። በዚህ ተረት ላይ እንደተማርነው ግን ክፉ ላረገላችሁ መጥፎ ሰው ሲያጋጥማችሁ በመጥፎ መመለስ እንደሱም ክፉ ሰው ሆኖ በክፉ ከመመለስ በትህትና በደግነት መመለስን የመሰለ ትልቅ ደግነት የለም። ይህንንም በማድረጉ የልጁ አባት ተደስቶ እንቆን እንደሰጠው ከተረቱ ተመረናል አይደል? አያችሁ ልጆች እንግዲህ ለሚቀጥለው ተረት እስክንገናኝ ድረስ ደናውኑ ልጆች ተረቴ መልሱ አፈን በታባው አበሱ ደናውኑ ልጆች
አሉ አቶ አህመድ አሊ።
እስቲ ስለ አዲስ ስለ ድረገጻችን የምትለው ካለ በነገራችን ላይ በድረገጻችን በኩል አንድ አድማጭ መልእክት ልኳል። ምን ይላል? በስዊድንኛ ነው። ሜዴላንድ ዋው ብሎ ነው የሚጀምረው። ቪልከን ኢት ቬቲንግ ፎን ፎ ኤን ጎንግ ዴ ፋንታስቲክ ታክ ታክ ፈራ ሶንዳገን ኒ በሬታ ደ ኦም ከምሲዳን ያፈሸክተሪን አይሮም ኤን ኦፔ ይላል እና ይከተላል። ምንድነው ባጭሩ? ምንድነው አፕ አለ ነው የሚለው። እስቲ ስለሱ አንተ መጣከው ንገረን። ራዲዮ ሰርቪስ አፕ ስላለ ዳታ ማያስፈልግ በሞባይላቸው ማዳመጥ ይችላሉ ይላልና ቴክኒኩን እስቲ ብዙም ስለማላውቀው
አፕ ያው እንግዲህ አፕ ሞባይል ላይ ነው የምትጠቀመው። ግን የራዲዮ ሲድቬስት ሳይሆን በአጠቃላይ የራዲዮ ስቶክሆልም ወይንም ስዊድን ራዲዮ ብለ ይመጣል ያ አፕ። ያን አፕ ዳውንሎድ ካረክ በኋላ እዛ ላይ የተለያየ ሬዲዮ ጣቢያዎች ይኖር አሉ። እዛ ሊስት አለ። እዛ ሊስት ላይ ራዲዮ ሲድቫስት ወይም ራዲዮ ሲድቬስት የሚል
ተመረጠ
እንትን አለ። እሱ ስትመርጠው ዳይሬክት ቀጥታ ማስተላለፍ ይችላል።
ስለዚህ ሰዎች ቤታቸው ቁጭ ባይሉም መንገድ ላይ ቢሆኑም
መንገድ ላይ ሆነው ከዛ ከራዲዮ አፕ ላይ ዳይሬክት መስማት ይችላሉ ማለት ነው። አንዳንዱ ራዲዮ ነው፣ አንዳንዱ ሞባይል ላይ ራዲዮ የሌለው ራዲዮ እንትን አለ። ስለዚህ ያንን አፕ ዳውንሎድ አድርገው ያንን መጠቀም ይችላሉ።
ኦኬ። ሌላስ ደግሞ ልትለው የምትፈልገው አለ?
ሌላ ደግሞ አሁን እንደው ሬዲዮ ከመጀመራችሁ በፊት ነው እንደው ማንገብቼ እንትኑን ያስተካከልኩት እና አሁን ቤት ውስጥ ሬዲዮ ደግሞ የሌለው እና በኮምፒውተር ያለው እኛ ዌብሳይቱ ላይ ethiopiancenter.com ላይ ከገባ በኋላ እዛው እንትን ሆም ፔጅ ላይ to listen Ethiopian Stems Radio live ይላል እና every Sunday at ከ10 ሰዓት እስከ 12 ሰዓት ድረስ ሚል አንድ እንትን ተደርጎለታል። እሱን ያን ክሊክ ሲያረጉት ቀጥታ ዛሬ ሊወጣው መስጠን ቀጥታ ይገባና ላይቭ መስማት ይችላል እዛ ላይ ማለት ነው።
እስቲ ድገማ
to listen Ethiopian Stems Radio live ይላል
okay
and now every sunday at 10 o'clock to 12 o'clock ilna asun asam bicha tetnakaw ta radio ni matal
okay matam
za computer la bakatta la masmat chala
okay lelaw twat tedewulo yetenegeren ye balakinew gatamiw ኃይሉ ገሞራውን የቀብር ስነ ስርዓት በተመለከተ በዚህ 2-3 ቀን ውስጥ እናስተውቃለን ብለዋልና በዌብሳይታችን ላይ ገብታችሁ እዩ ብለናል። ስለዚህ ያንንም ቶሎ ዌብሳይት
ኢንፎርሜሽን ወደ አንደራሳን
አና በጣም ቆንጆ። እንግዲህ መርሶ ከንቅልፍ ከስከሰን ይሄንን እንድትነግረን ስላደረግና አመሰግናለን።
እኔም አመሰግናለሁ። መልካም ቀን ለሁላችሁ።
habasha.com የተባለው ድረገጽ ስለመጻፋቸው ባጭሩ ሲገመግም ቀደም ሲል ህገ መንግስት ምርጫና ዲሞክራሲ በኢትዮጵያ ከትላንት ወዲያ እስከ ነገ የሚል አነጋጋሪ መጽሐፍ ያሳተሙትና የመይሶን ከፍተኛ አመራር አባል የነበሩት ዶክተር ነገደ ጎበዜ በዚህኛው መጽሐፋቸው ብዙ የደከሙ መሆናቸው ያስታውቃል። አሁን ያለንበትን ወቅታዊ ፖለቲካ ሁኔታ ለመመልከት እስከዛሬ ከነበረው መመሳሰልና መለያየትን መርምረዋል። በዚህ ሂደት ውስጥ አሁንም ያልተወናቸው ያልተማርንባቸው ዛሬም ትናንትም የምንደጋግማቸው ቋሚ ስቶችን ምን እንደሆነ አይተው ለማሳየት ሞክረዋል ይላል። አድማጮቻችን ዶክተር ነገደ በአሁኑ ሰዓት በስልክ ከኛ ጋር ይገኛሉ። ከዶክተር ነገደ ጎበዜ ጋር ስለ አዲሱ መጻፋቸው አጭር ውይይት እናደርጋለን። ጤና ይስጥልን ዶክተር ነገደ።
ጤና ይስጥልኝ እንደምናችሁ?
በረከት ስምኦን በመርጫ 97 ወቅት ተቃዋሚዎችን ለመወንጀል ንዴትና ኃይል ቃል በተሞላበት አነጋገር ፓርላማ ቀርቦ ያነሱ በውይይት በክርክር ላይ ያነሱት እና ይጥሉት የነበረው የርሶን ስም ነበር። ተቃዋሚዎችን ይወነጀሉ የነበረበት ምክንያት በዚያን ወቅት በጻፉት መጽሐፍ ምክንያት ነበር። አሁንም ሌላ መጽሐፍ ይዘው ቀርበዋል። ኢትዮጵያ ውስጥ ደግሞ ስልጣን ላይ ያለው ኃይል ምርጫ ሊደረግ ነው ይላል። የርሶ መጽሐፍ ከምርጫው መቃረብ ጋር የተያዘ ይሆን?
አይ ጨርሶ አይደለም። ኦፍ ኮርስ በዚህ መጽሐፍ ላይ ካለፈው ትምህርት ቀስመን ወደፊት እንዴት እንራመድ የሚለውን ጥያቄ ለመመለስ ከእንግዲህ ወዲያት ሚል ራሱን የቻለ አንድ ምዕራፍ አለ። ሰፊ የሆነ ምዕራፍ ግን ከመጀመሪያ ስነሳ በግንቦት 97 ምርጫ በኋላ ከቅልበሳው ጋራ በተካሄደው ቅልበሳ የህዝብ ድምጽ ተዘርፎ ለበጎ ለውጥ የቆምን ኃይሎች በጣም አስቸጋሪና ወጥንቅቱ የወጣ ሁኔታ ውስጥ ምን ገኝበት ሁኔታ ነው የተፈጠረው እና ከዚህ ወዴት እንሄድ ምን እናደርግ እንዴት እንራመድ የሚለውን ጥያቄ ለመመለስ አንድ አባባል አለ ወዴት እንደምትሄድ ግራ ከገባ እስቲ የመጣህበትን ዞር ብለህ ተመልከት የሚል አባባል አለ እና ከዚህ ተነስቼ እንዴ ይሄ ብቻ አይደለም እኮ ቅልበሳው በየካቲትም እጅግ አሸብራቂ የሆኑ የህዝባዊ ድሎች የተገኙበት የኢትዮጵያ ገበሬዎች በተለይ መሬትን እጃቸው አስገብተው መሬት ብቻ ሳይሆን ምርታቸውን እጃቸው አስገብተው ምርታቸውን ብቻ ሳይሆን የፖለቲካ መብትም የፖለቲካ ራሳቸውን በራሳቸው የሚያስተዳድሩበት አሸብራቂ የሆኑ ድሎች የተገኙበት ሂደት ነበር የካቲት ዝም ብሎ 17 ዓመት የጨለማ ዘመን አልነበረም እና እነዚህ ድሎች እንዴት ተነጠቁ መዘዛቸውስ ምንድን ነበር ከዚህ ሁሉ ለቀጣው ትግላችን ከግንቦት ቅልበሳ ጋር በምን ይመሳሰላሉ ከዚህ ሁሉ ለቀጣው ትግላችን ምን ትምህርት እንቀስማለን የሚል ጥያቄዎች በአእምሮ የተመላለሱ ሁለቱንም ቅልበሳዎች የኖርኩ ስለሆነ አለመታደል ሆኖ እስቲ ሁለቱን ላነጻጽርና የካቲት ላይ ለምንድን ነው የቅልበሳውን መቋቋም ያቃተን ምን ስህተቶች ፈጽመን ነበር አሁንስ እነዛ እየተፈጸሙ ነው ወይስ ከነዛ ትምህርት ቀስመን እየተራመድን ነው የሚሉ ጥያቄዎች መጡብኝ እና እነዚህ ለመመለስ ሰፋርጌ ለመመለስና ለቀጣው ትግል ትምህርት ለመቅሰም እንደምንችል አድርጌ ለሁኔታዎችን ለማሰስ ሞከርኩኝ ይሄን ሳረግ ደግሞ ወዲያው ደግሞ ትንሽ ቆይቶ የመጣብኝ እንዴ በ20ኛው ክፍለ ዘመን እኮ የለውጥ ሙከራዎች የካቲትና ግንቦት ብቻ አልነበሩም ከነሱ በፊት ታህሳስ 53 ዓመተ ምህረት የነ መንግስቱ ናይ ሙከራ አለ በዛ ብቻ አልቆምኩም ደሞ እንዴ ከነሱ በፊት ደሞ እኮ በከጣሊያን ወረራ በፊት ጃፓናይዘርስ በሚል ይታወቁ የነበሩት ዓለም አቀፍ ጃፓናይዘርስ ይባሉ የነበሩት በወቅቱ ተራማጅ ከነበሩት ከራስ ተፈሪ ጋር ሆኖ ከዛ ደሞ ከዳማ ሀይለስላሴ ከጣሊያን ወረራ በፊት የለውጥ ሙከራ ተካሂዶ ነበር እና ይሄን ሳይ እንደ 20ኛው ክፍለ ዘመን እኮ ከሌሎቹ ክፍለ ዘመናት ከኢትዮጵያ ታሪክ ክፍለ ዘመናት ለየት ያለ ነው ግጭቶች ሌላ ልዩ ገጽታ አግኝተዋል ማለት ምንድነው በቀደሙት ግጭቶች ኢትዮጵያ ታሪክ መቼም በጦርነት በግጭት በምን የተበከለ ታሪክ ነው እና ከ20ኛው ክፍለ ዘመን በፊት የነበሩት ግጭቶች ደጃዝማቾች ራሶች ፊታውራሪዎች ምኖች በይገባኛል ጥያቄ በዛው በፊዳሉ ፍራት ውስጥ የሚካሄዱት ድምሶች ነበሩ አንዱ ያንዱን ግዛት ለመቀማት ምን ለማለት አንዱ የበላይነት ለማግኘት 20ኛው ክፍለ ዘመን ግን ገና ከጧቱ ግጭቶች ገጽታቸው ተቀየረ ማለት ምንድነው በአንድ በኩል ለበጎ ለውጥ የቆሙ ፍትህ ዴሞክራሲ እርምጃ ስልጣኔ በሚል የሚታገሉ ኃይሎች በሌላ በኩል ደግሞ እነዚህን በመቃወም የሚታገሉ ኃይሎች ማለት ገጽታቸው ትንሽ ተቀየረ ማለት ነው እና እነዚህን ሁሉ እንትኖች መመርመርና ከነሱም ትምህርት መቅሰም ያስፈልጋል በሚል ያው አንዱ ሀተታ ላይ አሁን የሚያነበባቸው ብዙ የደከሙ ይመስላል ይላል እንትኑ ላይ እውነቱን ነው ማለት እንትን ምርምር ለማድረግ ሞከርኩኝ ስለ ጃፓን ሀገር ጣሊያን በፊት የነበረው ሁኔታ በጣሊያን ጊዜ የነበረው ሁኔታ እና ይሄን ሁሉ ሳይ ደግሞ የመጣብኝ እንትን ምንድነው እንዴ ክፍለ ዘመኑ ጀምሮ ፍትህ ዴሞክራሲ እርምጃ ስንል ነበር አሁንም ደግሞ ሌላ ክፍለ ዘመን ውስጥ እየገባን እንደዚሁ ፍትህ ዴሞክራሲ እርምጃ በጎለው ጥያቄ እየታገልን ነው አለመታደል ሆኖ እነዛ ነው እንትኖች አንግበን ነው የምንተገልና ይሄ ሁሉ ለምን ሆነ በሚለው መልስ ለመስጥ ለማግኘት ብዙ ማነበብ ብዙ ሰመራመር ብዙ እንትን አልኩኝ እና እነዚህ ለመመለስ ነው ክፍለ ዘመኑ አንድ ክፍለ ዘመን ህዝባችን ተሰውቶ ይሄን ያህል በጣም አስከፊ የሆኑ መስዋዕትነት ከፍሎ አሁንም እዛው ላይ ነን የሚለውን ጥያቄ ለምን ለመመለስ ሞክሬያለሁ በዚህ ሁሉ መሐል ደግሞ እንግዲህ የዓለም አቀፉስ ኮሚኒቲ ሚና ምንድን ነበር? ከነዚህ ሁሉ ሙከራዎች አንፃር በጎም ቢሆን ክፉ መጥፎ ምን ሚና ተጫውቷል የሚሉ ጥያቄዎች መጡብኝ። እና እዚህም ላይ ደግሞ ብዙ አስደናቂ ነገሮች ነው። በተለይ በአሁኑ ጊዜ ብዙ ወገኖቻችን ለውጥ በዚህ ባለም አቀፍ ኮሚኒቲው ድጋፍ ሊመጣ ይችላል የሚል አለቀጥ የመተማመን እንትን አላቸው። ግን ይሄን ታሪክ ደግሞ ዞር ብለን ስናየው በኢትዮጵያ ለበጎ ለውጥ ቆሞ ከህዝባችን ጎን ሆኖ ለበጎ ለውጥ የቆመ የውጭ ኃይል በታሪካችን መቼም ቢሆን አይገኝም። ይሄንን ደግሞ በተለይ በእነዚህ አራት ያነሷቸው የለውጥ ሙከራዎች ጃፓናይዘርስ፣ ታህሳስ፣ የካቲት፣ ግንቦት በጃፓናይዘርስ ጊዜና በየካቲት ላይ የውጭ ኃይሎች በጣም አስከፊ የሆነ የጸረ ህዝብ ሚና ተጫውተዋል። በጃፓናይዘርስ ጊዜ ለምሳሌ እንግዲህ ከጣሊያን ወረራ በፊት ይሄ ሙከራ ሲደረግ ይሄንን በጎ የበጎለውት ሙከራ ለመቀልበስ የውጭ ኃይሎች ይሄ ነው የማይባል ወሳኝ የሆነ ሚና ተጫውተዋል። ማለት ምንድነው? በወረራው ጊዜ ወረራውን ለማመቻቸት ኢትዮጵያ ከጃፓን ጋር ገጥማ ኃይለኛ የሆነ የካለር ፒፕልስ ግንባር ፈጥረው የነጩን ዓለም ስልጣኔ ለማውደም ተነስተዋል በሚል ዶክተር አለም ሸቴ እንደሚለው በዛው ወቅት ኢትዮጵያ ዓለምን ልታጠፋ ነው በሚል ልክ የጆርጅ ቡሽ በእንትና በሳዳም ሁሴን ላይ እንዳረገው የዌፐንስ ኦፍ ማስ ዲስትራክሽን እንደሚባለው ሁሉ በኢትዮጵያ ላይ ጥቁሩ አደጋ እየተባለ ኃይለኛ የሆነ እንትን ቅስቀሳ ይካሄድ ነበር። እና በዚህ ጊዜ በጣሊያን ወረራ ወቅት እርግጥ ሁሉም በሶሳይቲ ኦፍ ኔሽንስ በሚባለው የነበረው የወቅቱ ዩናይትድ ኔሽንስ ማለት ነው፣ በዛ ውስጥ በነበረው ሁኔታ በመርህ ደረጃ ሁሉም ወረራውን ተቃውሟል። በተግባር ግን በጣም የሚያስደንቅ ታሪክ የምናየው ምንድነው? እርግጥ ፈረንሳይ፣ እንግሊዝ፣ ቅኝ ገዢዎች የኢትዮጵያን መወረርና አፍሪካ በሙሉ ቅኝ ግዛት መሆኗን ስለሚደግፉ ወረራውን በደምብ እንትን ደግፈዋል። የሚያስደንቀው በዛን ጊዜ ሶቪየቶችም አሜሪካኖችም ከየራሳቸው ምክንያት እየተነሱ ይሄንን ወረራ ይደግፉ ነበር። እና ለምሳሌ አንድ ምሳሌ በአሜሪካን ሀገር ኃይለኛ የሆነ የጥቁሮች እንቅስቃሴ በኃይል ተነስቶ ስለነበረ በዛን ጊዜ አጼ ኃይለ ሥላሴ ያንን ንቅናቄ ለማስተባበርና ድጋፍ ለማግኘት ለንደን ሆነው ከስደታቸው ቪዛ ሲጠይቁ የአሜሪካ መንግስት ከለከላቸው። እና ከሁሉም የሚገርመው ደግሞ በዚህ ሁሉ መካከል ለኢትዮጵያ በወቅቱ የደረሰላት ማን ነው ቢባል አዶልፍ ሂትለር ነው። አዶልፍ ሂትለር አውሮፕላኖች 60 ያህል መድፎች፣ 10 ሺህ መውዘር፣ 10 ሚሊዮን ጥይት በማቅረብ በራሱ ምክንያት ተነስቶ ይሄ ሁሉ ምክንያቶችን እንተነትላለሁ መሰለኝ በራሱ ምክንያት ተነስቶ የኢትዮጵያን ለኢትዮጵያ የደረሰላት እሱ ብቻ ነበር። እና የታህሳስም ስንሄድ ደግሞ እንደዚሁ ታህሳስ በአሜሪካኖች ኢንተርቬንሽን እስከዚህ ወሳኝ አልነበረም። ኦፍ ኮርስ የሙከራ አድራጊዎቹ የራሳቸውና የሶሳይቲያችን ምክንያቶች ነበሩ ለመክሸፉ። ግን አሜሪካኖችም ደንበኛ የሆነ ለውጥ ነው የሚቃወም ሚና ተጫውተዋል። የካዲት ላይ እንደምናውቀው ሶቪየቶች ወሳኝ የሆነ ለቅልበሳ ወሳኝ የሆነ ሚና ተጫውተዋል። እንግዲህ የሚቀረው ግንቦት ነው። ግንቦት ላይ ግን የዓለም አቀፉ ኮሚኒቲ ወሳኝ ሮል ተጫውቷል። የግንቦት ቅልበሳ የወያኔ ኢህአደግ ሴራ ነው፣ የእነሱ ድርጊት ነው። እና የውጭ ኃይሎች ደግፈው ሳይሆን እንደውም መጀመሪያው ላይ ይቃወሙት ነበር። ምርጫው ተጭበርብሯል፣ ልክ አይደለም ምናምን በሚል እንደምናስታውሰው ኃይለኛ ተቃውሞ ነበራቸው። ግን ተቃዋሚዎች ራሳቸው እየተዘረከረኩ ምንም ታማኒነት እያጡ ሲሄዱ በኢትዮጵያ ሕዝብ ፊትም ሆነ በዓለም አቀፉ ኮሚኒቲ ያወግዘው ከነበረው ከወያኔ ኢህአዴግ መንግስት ጋር እንደገና መዳራት ጀመረ። በእኛው ድክመት ማለት ነው እንጂ እንደሌሎቹ እንትኖች የውጭ ኃይሎች ወሳኝ ሚና ተጫውተው ይሄን እነዚህ ሁሉ ነው እንግዲህ እንትን ለማለት ሞክረው ማለት ነው መጽሐፍ ይወስ
ዶክተር ነገደ አሁን ሲያብራሩ ሁለት ነገሮችን ጭንቅላቴን መጣው የአዶልፍ ሂትለር ለኢትዮጵያ የደረሰላት እሱ ብቻ ነው አሉ ምክንያቱም ዘረዘሩ ግን አንድ ጥያቄ አዶልፍ ሂትለር እንዴት አርጎ ኢትዮጵያን በዛን ጊዜ ወረረው ፋሺስት ጣሊያን ነው አዶልፍ ሂትለርና ሙሶሊኒ ደግሞ ግንባር የፈጠሩ ናቸው እንዴት ነው አዶልፍ ሂትለር ግንባር ከፈጠረው ኃይል ጋራ ቅራኔ ገብቶ ለተወረረችው ሀገር ሊረዳ የቻለው አንድ እሱ ነው ሌላው ይመስለኛል ያሉት ኢትዮጵያ በታሪኳ የውጭ ብዙ ሰዎች ወይንም ብዙ ኢትዮጵያውያን እኔ በገባኝ ሁኔታ ነው የምተረጉመው በውጭ እርዳታ የኢትዮጵያ ትግል ግቡ ሊመታል ብለው የሚያስቡ አሉ። ሆኖም ግን እስካሁን ድረስ የኢትዮጵያን ትግል ያቆላሹት እንዲቆላሽ ያደረጉት እየዘረዘሩ የጃፓኖቹንም የሁለተኛ ዓለም ጦርነቱንም ወዘተ እየዘረዘሩ በውጭ ኃይሎች ብርታት ነው ትግሉ እንዳይሳካ የተደረገው ብለዋል። መጨረሻ ላይ እንደገባኝ ከሆነ ያሉት የግንቦቱን ትግል በውጭ ኃይሎች ሳይሆን በራሱ በወያኔ ብቻ ነው እና በተቃዋሚዎች ድካም ነው ብለዋል። ምን እስከሚገባኝ ድረስ መንግስታት ወይም ሀገራት ቋሚ ዘመድ ወይም ቋሚ ጓደኛ የላቸው ቋሚ ጥቅም ነው ያላቸው ለነሱ ጥቅማቸውን የሚያስጠብቅ ኃያል መንግስት ባንድ ሀገር ላይ ካለ ጠንካራ ድርጅት ካለ ያንን ድርጅት ያቀፋሉ ስለዚህ በነሱ ማመካኘቱ ተገቢ ነው ወይ የራሳችን ሆምወርክ ካልሰራን እነሱ እንዴት ብለው ሊደግፉን ይችላሉ እንደውም ብዙ ጊዜ ታየው ምንድነው ጠንካራ የተቃዋሚ ኃይል ሲመጣ ድሮ የሚደግፉትን ፋሺስታዊ ድርጅት ተው ወደ ጠንካራው ተቃዋሚ ኃይል ሲዞሩ ነው የሚታዩት የውጭ ኃይሎች ይሄንን እንዴት ያዩታል አጠራርገው ሁለቱን ይመልሱልኝና ወደ ሌሎች ጥያቄዎች ይገባሉ ጌታዬ
አዎ እቺን የመጨረሻው ሁለተኛው ለመለስልህ ለማለት የሞከርኩት እንደውም ይሄ ነው ማለት የኛ ድክመት ነው እንጂ የኛ ጠንካራ ሆነን ትንካል የውጭ ህዝባችንን በሙሉ አንቀሳቅሰን ከተንቀሳቀስን የውጭ ኃይሎች ድጋፍም ሆነ ተቃውሞ በጣም ሰከንደሪ ነው የሚለውን ነገር ይዘን ወደ ህዝባችን እንዙር ለማለት ነው እኔ የፈለኩት
ስለዚህ ባጭሩ እርሶም የሚሉት ምንድነው የውጭ ኃይል ወይንም በውጭ ያለው ኢትዮጵያ የሚሰራው ሎቢና ስለ ሀገሩ ችግር ማስረዳት ተቃሚ መሆን ነው ወሳኝነትም አለበት በሁለተኛ ደረጃ ነው
በሁለተኛ ደረጃ ነው ዋናው ህዝባችንን ማንቀሳቀሱ ላይ ነው ዋን ትልቁ ወሳኝ ሚና እንትን ያለው በህዝባችን ማንቀሳቀስ ላይ ነው የውጭ እርዳታን እንደ ሰከንደሪ እንደ እንትን ማየት አለብን ይሄንን ደግሞ የውጭ እርዳታ የምናገኘው ክሬዲብል ጠንካራ የሆነ ንግግር ሲኖረን ነው ለማለት ነው እኔ የምሞክረው እና ወደ ራሳችን እናተኩር ወደ ህዝባችን እናተኩር የሚለው ነው ሌላው ጥያቄ አዶልፍ ሂትለር ለምን ረዳ የሚባለው ኦፍኮርስ እንግዲህ ይሄ በፈረንጆች አቆጣጠር 1935 ነው ወረራው የተካሄደው ያን ጊዜ በሂትለርና በሙሶሊኒ መካከል አሊያንስ ገና አልነበረም እንደውም ዋና ምክንያቱን ዘረዘራለሁ ለምሳሌ ሂትለር በአውስትሪያን ለመጠቅለል ያስብ ነበር አውስትሪያን ለመጠቅለል ያስብ ነበር ሙሶሊኒ ደግሞ በአውስትሪያ አንድ ግዛት የሚፈልገው እንትን ነበር እና ይሄንን ሂትለር ይሄን አላማውን በስራ ላይ ለመዋል ከፈለገ ከጣሊያን ጋር ከሙሶሊኒ ጋር ሊጋጩ እንደሚችል ስለሚያውቅ በዚህ ምክንያት የጣሊያን ወታደር የጣሊያን የጦርንትን ኃይል በተቻለ መጠን ኢትዮጵያ ውስጥ ተወጥሮ እንዲያዝና እንዲዳከም በመፈለግ በዚህ ምክንያት ነው ወደ ኢትዮጵያን እንትን ያለው ሁለተኛ ነገር ደግሞ አሊያንሳቸው የመጣው በፈረንጆች አቆጣጠር 1939 ነው ሰከንድ ወርልድ ዎር ሲጀመር ነው እንጂ በዛን ጊዜ አላይስ አልነበሩ ማለት ነው እና የየራሳቸው በአውስትራሊያ ላይ የየራሳቸው እንትን አምቢሽን ነበራቸውና በዚህ የተነሳ ነው የኢትዮጵያን ጦር የጣሊያን ጦር ኢትዮጵያ ውስጥ ቦግድ ዳውን ሆኖ እንዲዋከብለት የፈለገው ማለት ነው
ስለዚህ ለራሱ ጥቅም ነው እንጂ በርግጥ ኢትዮጵያን ለመርዳት ወይም ደግሞ
ለራሱ ጥቅም ነው
በተለይ ይሄ ነገር ጥንቃቄ ሊኖረው ይገባል የአይዲዮሎጂ እንትን አንድነት ኖሯቸው እንዳልሆነ
ዶክተር አይደለም
የትግሉን ህዝባዊ ገጽታ ችላ ብለን እነዚህን ሚሊዮኖች የሚያካትት ህዝባዊ የትግል ማዕበል ለመቀስቀስ መቀስቀስም ብቻ ሳይሆን ቀጣይነቱን ለማረጋገጥ የሚያስችለን የጋራ ስትራቴጂ አውጥተን ካልተንቀሳቀስን በስተቀር በእኛና በእነሱ መካከል የሚደረገው ትግል ከብረት ድስትና ከሸክላ ድስት ፍልሚያ ሸክላ ባሸናፊነት ይወጣል የሚል የአጉል ህልም ዓለም ውስጥ ነን ማለት ይሆናል ይላሉ። አጠራ አርገው ጌታ ይሄን ያብራሩልን።
ወል እንግዲህ ምን ምንድነው
የነማናቸው እነሱ እነማንንኛ?
ማነው ሁለታችንም እዚህ መጣህ ላይ ምለው ሁለታችንም አናሳ ኃይሎች ነን። ኦኬ መልካ ህዝብ አንጻር ሲታይ የእኛም ህዝቡን ሳንይዝ ከተንቀሳቀስን ወያኔ ኢህአዴግ የጦር ኃይል አለው፣ የመንግስት በጀት አለው፣ የዓለም አቀፍ ድጋፍ አለው፣ ድርጅቱ አለው፣ ከዳር እስከ ዳር እስከ መንደር ድረስ ወርዶ የድርጅቱ አለው፣ ይሄ ሁሉ አለው። ተቃዋሚዎች ግን ይሄ ሁሉ የላቸውም። ገንዘብ የላቸውም፣ ድርጅት እስከዚህ የላቸውም፣ ጦር ሰራዊት የላቸውም። ይሄ ሁሉ ስላለ እነዛ በጣም ጠንካሮች ናቸው፣ እኛ ደካሞች ነን። ሁለተኛ ደግሞ ያለንበት ሁኔታ ለነሱ የሚያደላ አንደኛ ያው በታሪካችን ለመጀመሪያ ጊዜ የእኔ የስልጣን ከስልጣን ቆረጥኩኝ ሀገሪቱን በትኛት ይሄዳለሁ በያለ በየቀኑ የሚዝት ኃይል ነው ያለው ስልጣን ላይ ያለው በውስጥ ደረጃ። በዓለም አቀፍ ደረጃ ደግሞ በቀድሞ የውጭ ጣልቃ ገብነት አሜሪካኖች በጃንሆይ ጊዜ፣ ሶቪየቶች በደርግ ጊዜ የጣልቃ ገብነታቸው የስትራቴጂ ብቻ ነበር። በቀይ ባህር አካባቢ ስትራቴጂ ካላማ ነበር እንጂ የኢኮኖሚክ ብዝበዛ አልነበረም። አሁን ካለው ከግሎባላይዜሽን ጋር ሁኔታው ተቀይሯል። ለብዝበዛ የላንድ ግራብ ምን ምን ለሚሉት እንትን በኢኮኖሚ ጥያቄ ብቻ አገራችንን በመውረር ላይ ያሉ ኃይሎች አሉ ከግሎባላይዜሽን ከተያይዞ። ስለዚህ ያለንበት ሁኔታ በጣም በጣም አስቸጋሪ ነው ማለት ነው። እነዚህ በጥቅማቸው ኢትዮጵያ የመጡት ጥቅም ፈልጉ የመጡ ኃይሎች ነገ ህዝባችን መብቴ ነጻነቴ ጥቅሜ ብሎ የወያኔዎች ላይ አምሮ ቢነሳ እነዚህ ኃይሎች ከወያኔዎች ጋር ሆነው ህዝባችንን ይወጋሉ። ስለዚህ ወጥንቁት የወጣ ሁኔታ ነው ያለ ነውና ጠንካሮች እንትን አይደለንም። እና ይሄ ሁሉ ሆኖ ህዝባችንን ሳንይዝ ከወያኔ ጋር እንጋፈጥ ማለት ለዚህ ነው በሸክላ ድስትና በብረት ድስት መካከል ሸክላ ድስት አሸናፊ ሆኖ ይወጣል የሚለው ነገር ህልም ነው። እኛ ይሄ ሁሉ የወያኔ አድቫንቴጅ የጦሩ የድርጅቱ የምኑ የውጭ ድጋፍ ምናምን ስላለ እንዲያውም የጥላት ምንጭ ነው ነው ያልኩ የሚለው መጽሐፍ ውስጥ እኛ ህዝባችንን ካልያዝን በምንም አይነት ይሄንን ኃይል ልንቋቋም አንችልም። ስለዚህ ሚሊዮኖችን የሚያንቀሳቅስ ስትራቴጂ ነድፈን እንትን ማለት አለብን። ወያኔ በምንም አይነት የማይደርስባቸው ማለት ነው ጥቅማቸው። ለምሳሌ የመሬት ጥያቄ አለ። የመሬት ጥያቄ ለኢትዮጵያ ገበሬ ይሄ የማነው የመሬት መብቱን ማስከበሩ መሬትን ለልጁ የማውረስ መብቱ ያለመነቀል መብቱ እንዲረጋግጥለት ይፈልጋል። ወያኔዎች ደግሞ ይሄንን መብት ለራሳቸው አድርገው ህዝቡን በፈለጉ ጊዜ መንቀል፣ ህዝቡን በፈለጉ ጊዜ የማፈናቀል መብታቸውን፣ መሬቱን በፈለጉ ጊዜ የመቀማት መብታቸውን በህገ መንግስቱ አንቀጽ 40 የተረጋገጠው መብታቸውን ይሟሟቱለታል። ምክንያቱም የፖለቲካ ምክንያት አለው። እና እነዚህ ሁሉ ይዘን እኛ ለምሳሌ ገበሬውን የኢትዮጵያን ገበሬ መሬትን ለልጅ ማውረስ ትችላለህ ማንም አይነቅልም የሚለውን ፖሊሲ ይዘን ብንንቀሳቀስ ህዝባችንን በሙሉ እናስነሳዋለን ማለት ነው። ወያኔዎች ደግሞ ይሄ እንዳይሆን እስከ መጨረሻው ድረስ ይዋጋሉ። እና ዋናው ጥያቄ ግን ምንድን ነው? እዚህ ላይ ትልቁ ካሁኑ ካለንበት ሁኔታ ትልቁ መቅሰም ያለብን ትምህርት ህዝባችንን ካልያዝን የትም አንደርስም። ህዝባችንን ደግሞ በተጨባጭ ጥያቄዎች ላይ ነው እንጂ የምናንቀሳቀሰው ዴሞክራሲ መብት ምናምን እያሉ በሚሉ በሚንሳፈፉ አየር ላይ በሚንሳፈፉ መፈክር ሳይሆን ከራሱ ጭንቀቱ የተነስተን በሚል ከእንግዲህ ወዴት የሚለው ላይ እነዚህን እያነሳው ነው እንትን የሚለው።
በመጨረሻ ዶክተር ነገደ በነገራችን ላይ እንግዲህ እንደገባን ከሆነ አሁን ሲያስቀምጡ ትክክል ነው ግን ለእንደኔ አይነት ለይማን ተርጓሚ የሚለው ምንድነው ነገር ለማጣመም ከፈለገ ማለት እንደ የሸክላ ድስት ወጥ እኮ ይጣፍጣል ክብረት ድስት ወጥ ይሏል እንደገባኝ የሸክላው ድስት የተቃዋሚው የዴሞክራቲክ ፎርሱ እንትን ኃይል መሰለኝ እና የሸክላ ወጥ ይጣፍጣል ሲሉ ሰማለሁ በነገራችን ላይ ያውቃሉ በኢትዮጵያ ታሪክ ሁለት መሳፍንት ነው ገዢዎች ሲጣሉ አንደኛው የኔ ወታደር ይሄን ያክል ይሆናል ብሎ አቁማዳ ጤፍ ይልክለታል ያኛው ወታደር አለኝ ማለት ነው ያኛው ደግሞ ያንን ጤፍ ይቆላና ይልክለታል ያው የኔ ደግሞ ወታደር ያንተን ጤፍ እንደዚህ ይቆላልሃል ነው ኳሊቲ ከኳንቲቲ እንትን ይመላል ማለት ነው ይሄንን ተውና ዶክተር ነገር በመጨረሻ ከብዙ አመታት በፊት ያስተዋውሱ እንደሆነ ከኔ ጋር ነውት ከብዙ አመታት በፊት ስቶክሆልም መጥተው ባንድ ስብሰባ ላይ ንግግር ሲያደርጉ በስልጣን ላይ ያለው ኃይል ኢትዮጵያን በዘር በከመከፋፈሉ የተነሳ ወደፊት እኮ ይቻገር አንድ የእግር ኳስ ቡድን ላቋቁም እንኳን ብትችል ከያንዳንዱ ብሔር በኮታ አንዳንድ ይግባልኝ የሚል ሊመጣ ይችላል በችሎታ ሳይሆን ብለው ያሳቁት ትዝ ይለኛል እንዴት ያውታል የብሔር ይሄ ኃይል ስልጣን ላይ ያለው ኃይል አሁንስ እንዴት ነው የሚያውት ሀገሪቷን ምን አድርሷታል ይላሉ አጠራርገው
ወል እዚህ ላይ በመጽሐፈ ላይ ከነበረው ድሮ ከነበረው በእኛ ትውልድ ግዜ በኤካሲስ ላይ ከነበረው ሁኔታ የተለየ ሁኔታ እንዳለ በደንብ እንትን ለማለት በሰፊው ለማብራራት ሞክራለሁ ማለት ባለፈው ትግላችን አሁንም ቢሆን በእኛ እንትን የብሔር ጥያቄ ሰከንደሪ ነው የሚል ማለት ዋናው የኢኮኖሚ የህዝቡ ለምሳሌ የካቲት ላይ በደንብ በግልጽ እንዳየ ነው በመሬት ላራሹ ዙሪያ በእኛ በመይሶን በኩል ለምሳሌ ትግራይ አማራ ጉራጌ ኦሮሞ ሳንል አንድ ላይ ቆመናል ኢህአፓም እንደዚሁ ነው በባቢዎች ጥያቄዎች ላይ በሌላ በኩል ደግሞ ይሄንን የመሬት ጥያቄን የሚቃወሙ ከአልጓራሹ ራስዮም አሊሚራክ ምናምን ኦሮሞ ምናምን ሳይሉ ደግሞ እንደዚሁ ቆመዋል ግልጽ ሆነ የኃይሎች አሰላለፍ ነበር የብሔርን ጥያቄ ሰከንደሪ አድርጎ የሚመለከት ከዛ ከቅልበሳ ጋር ግን ከቅልበሳ ጋር ማለት የብሔር ጥያቄ የመጀመሪያውን ቦታ እያያዘ መጣ በእንትኖች እየታገዘ ማለት ነው በዚህ በነወያኔ በመሰሉት ኃይሎች እየታገዘ የብሔር ጥያቄ የሀገሪቱ ዋና ጥያቄ የሆነ መጣ በአብዮት ጊዜ አልነበረ እዚህ ላይ የምንቀስመው ትምህርት ምንድን ነው እንደው በግልጽ መጽሐፌም ላይ እንደሚታየው ህዝቦች ለለውጥ ሞራላቸው ከፍ ብሎ ሞቢላይዝ ሆነው የትግሉናቸው ተንቀሳቅሶ አይሎ በሚንቀሳቀሱበት ጊዜ የብሔር ጥያቄ ሁለተኛ ደረጃውን ይዘው የወንድማማችነቱ እየጎላ ይመጣል በየካቲት አይተነዋል ግንቦትም ላይ አይተነዋል የህዝቦች አንድነት መንፈስ እያየለ ይመጣል የብሔር ጥያቄ ይሻራል ይቀራል ምናምን አይደለም ተገቢ የሆነውን ሁለተኛ ቦታውን ይይዛል ቅልበሳ ህዝቡን ትዝቅ አስፈታው በኋላ ጨለምተኝነት ሲሰፍን እንደዚህ ሲሆን የብሔር ጥያቄ ዋናውን ቦታ ይይዛል እና የካቲት ማግስት ያየ ነው ይህንን ነው በግንቦት ማግስት ያየ ነው የብሔር ጥያቄ ከተስፋ መቁረጥና ከዲሞቢላይዜሽን የተነሳ አንደኛ ቦታውን ይዛል በዚህ ላይ ደግሞ እንግዲህ በመንግስት ደረጃ የሚታገዝ ነው ብሔሮችን ከብሔሮች በማጋጨት አንዱ ሲነሳበት እንትን ማነው አንድ ላይ እንዳይነሱበት ሁልጊዜ ብሔሮችን ከብሔሮች ሃይማኖትን ከሃይማኖት ማጋጨቱ የሰርቫይቫሉ ትልቅ ዋስትና አርጎ ስለሚወስደው ይሄን ፖሊሲውን ምን ጊዜም ቢሆን አይቀይርም እና ይሄንን አይተን እኛ ተቃዋሚዎች ለበጎ ለውጥ የቆምን ኃይሎች እዚህ ጨዋታ ውስጥ እንዳንገባ
ጥንቃቄ ማድረግ ያስፈልጋል ነው የሚሉት ዶክተር ነገደ።
አዎ
ሰዓቴ ስለደረሰ የዜና ሰዓት ደርሷልና ከይቅርታ ጋር ባጭሩ መጽሐፎትን ስዊድን መቼ ይመጣል?
ወል ኦሬዲ አለ ማን ነው ወደ የተወሰነ ተተልቆ አለ ማን ነው ማነው ሰውየው ነው ያለበትን ቦታ ማነው እንዲያገኝህና እናንተ ከፈለጋችሁ በዚህ ቦታ ይገኛላችሁ ለማስተዋወቅ ይችላልላችሁ እሱን እንትን ብየደውልልሃለሁ።
እጅግ እናመሰግናለን። ወደፊት ሰባ ያለው እየተስፋ እናደርጋለን በማለት ተስፋ ያደረግን ጤና ስትሊንግ ጌታዬ እናመሰግናለን።
ኦኬ እሺ እሺ እግዚአብሔር ይስጥልኝ።
እንደምን አረፈዳችሁ አድማጮች። ከረፈዱ 11 ሰዓት ከ1 ደቂቃ ሆኗል። የሳምንቱ ዜና ቀጥሎ ይሰማል። በግሩፕ ተደፍራ የሞተችው ታዳጊ ወጣታና ጉዳይ በሰፊው ያነጋገረ ነው። በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 አየርጤና አካባቢ አንዲት 10ኛ ክፍል ተማሪ በተሳፈረችበት ታክሲ ታፍና ከተወሰደች በኋላ በደረሰባት አስገድዶ መደፈር ጉዳት ህይወቷ ማለፉን ተከትሎ በኢትዮጵያ በከፍተኛ ደረጃ መነጋገሪያ ሆኗል። ማሽ ተማሪ ሃላ ላሎንጎ መስከረም 21 ቀን 2007 ዓ.ም ተመረተ አየር ጤና በተለምዶ ሳሚ ካፌ በሚባለው አካባቢ በአንድ ሚኒባስ ውስጥ ተሳፍራ ወደ ጦር ኃይሎች እየመጣች እንደነበር ምንጮች ሲናገሩ ከትምርት ቤት ወጣ ወደ ቤተሰቦቿ በመጓዝ ላይ የነበረችው ማሽ ተማሪ ተወሰነ ርቀት ከተጓዘች በኋላ መድረሷን ተናግራ ወራጃ ለስትል በሚኒባስ ውስጥ የነበሩ አራት ወንዶችና ሹፌሩ ስለት በማውጣት አስፈራርተው እንዳገቷትም ተጠቁሟል። ማች እንዳትናገር በማድረግ በሰዋራ ቦታ በታክሲ ውስጥ እንድታመሽ ከተደረገ በኋላ ከተጠርጣሪዎቹ አንደኛው ቤት ወስደው ለአምስት የተፈራረቁ እንደደፈሯት ዘገባዎች አመልክተዋል። አንደኛው ተጠርጣሪ በራሱ ቤት ውስጥ እንድትቆይ በማድረግ ለተከታታይ 5 ቀናት ሲደፍራት እንደከረመም ምንጮች አክለዋል። ሁለተኛ ተጠርጣሪ ነው የተባለው ግለሰብ ለ5 ቀናት በተደጋጋሚ ሲደፍራት ከከረመ በኋላ ከቤት አውጥቶ ጭር ባለ ቦታ ጥሏት መገኘቷንም ምንጮች ገልጸዋል። ሟች ከፍተኛ የሆነ የማህፀንና የፊንጢጣ ጉዳት አጋጥሟት ስለነበር በተለያዩ ሆስፒታሎች ሕክምና ያደረገች ቢሆንም በደረሰባት ከባድ ጉዳት በዘውዲቱ መታሰቢያ ሆስፒታል በመታከም ላይ ያለች ህይወቷ ማለፉ ተነግሯል። ሟች በመሃል በአንደኛው ተጠርጣሪ ስልክ ወደ ቅርብ ጓደኛዋ በመደወል ስልኩን በመዝጋቷ ጓደኛዋ የደወለችበትን ስልክ ለቤተሰቦቿ ተሰጣለች። የሟች ቤተሰቦች የሞባይሉን ቁጥር ለፖሊስ አሳልፈው በመስጠታቸው ፖሊስ ባደረገው ክትትል ተጠርጣሪዎቹ በቁጥጥር ስር መዋላቸውን ምንጮች ገልጸዋል። ሁሉም ተጠርጣሪዎች በቁጥጥር ስር ውለው በአዲስ አበባ ከተማ ፍርድ ቤት ቂርቆስ ምድብ ችሎት ቀርበው በወንጀለኛ መቅጫ ህግ ስነ ስርዓት ህግ ቁጥር 35 መሰረት የእምነት ክህደት ቃላቸውን ሰጥተዋል። በዚህም መሰረት አብዛኞቹ ሲክዱ አንዱ ማመኑ ተነግሯል። በተያያዘ ዜናም የሟች ሃና አባት ልጃቸው ህክምና ታገኝ ዘንድ ከሆስፒታል ስለተንከራተቱበት የህክምና እርዳታ ስለተነፈጉበት አሳዛኝ ሂደት ሲናገሩ ለሃና ህክምና ማድረግ ያልቻሉት የመንግስት ህክምና ተቋማት ሳይንስ ፖሊስ ጉዳዩን እንዲመረመር በልመና ካሳኩ በኋላ ህክምና ማግኘት ባለመቻላቸው የሚረዳቸው አጥተው ተጎጅ ልጃቸውን ይዘው ወደ ቤታቸው ወስደው ስላሳደሩበት እንግልት ተናግረዋል። እንደ አባት አቶ ላሎንጎ ገለጻ ልጃቸው እህት ሃና ከጋንዲ ጥቁር አንበሳ ዘውዲቱ ግልጋሎት ተነፍገው ተንከራተዋል። ወደ መጨረሻም በዘውዲቱ ሆስፒታል አልጋ ተሰጥቶን መታከም መጀመሯንና በህክምና ያለች የምስክርነት ቃሏን በደል አድራሽ ያለቻቸውን ሶስቱ በፖሊስ ተይዘው ቀርበው ለይታ ማሳየቷን አባቷ ተናግረዋል። እና በመጨረሻ ሰዓቷ ከምስክርነት አልፎ በኑዛዜዋ በጉዳዩ የሉበትም ያለቻቸው እንዲለቀቁና መናገሯንና ከወንጀሉ ጋር ግንኙነት አላት ያለቻትን ጓደኛዋን ፖሊስ በቂ መረጃ የለም በሚል እንደለቀቃት ሲናገሩ ይህም ከሀዘን በላይ ሀዘን እንደጨመረባቸው ቅሬታቸውን ተናግረዋል። እናት ወይዘሮ ትርፌ በበኩላቸው ያናን ስቃይ መመልከታቸውን በማደንዘዣ መቃጠል መንገብገቡ በረድ ሲልላት ነፍስ እየገዛች የሆነውን ሁሉ መናገሯን እያነቡ ተናግረዋል። የተናገሩት እናት ያናን በደል መደበቁ የተናገሩት የሃና እናት በደሉ መደበቁ ተደናለች በሚል ተስፋ ስለነበራቸው ለነበር ያነቡ ልብን በሐዘን በሚሰብር ስሜት ተናግረዋል። በመጨረሻም ባስተላለፉት መልእክት እኔ ያለኝ ነገር በሃና ሁሉ ነገር እንዲቀር ነው፣ ለምን አሁን ትውልዱ እየተበላ ነው ብለው ተናግረዋል። የሃናን ጉዳይ አዲስ አበባ አገዛዝ ትኩረት እንዲሰጠው ለማድረግ በከፍተኛ የመንግስት ባለስልጣናት ደረጃ ጉዳዩ ተነሳ ቢሆንም ተራ የፕሮፓጋንዳ ትርፍ ለማግኘት ያለመ መሆኑን ብዙዎች እየተናገሩ ነው። እንደ መረጃዎች ዘገባ ከሆነ ቢያንስ በየቀኑ 3 ሴቶች በየአካባቢው ይደፈራሉ። በኢትዮጵያ በከባድ ወንጀል የተከሰሱ ወንጀለኞች ፍርዳቸውን ሳይጨርሱ ከእስር በገፍ እየተለቀቁ ያለው ሁኔታ እንዳለ ሲዘገብ፣ ይህም የወንጀል ድርጊቶች በሰፊው እንዲንሰራፉና ያለውን ፖለቲካዊ ትኩረት ለማስቀየር መሆኑን በሰፊው የተነገረ ነው። አንድነት ፓርቲ በመርጫው እንደሚሳተፍ አስተዋቀ። አንድነት ለዲሞክራሲና ለፍትህ ፓርቲ በመጪው 5ኛ ሀገራዊ ምርጫ እንደሚሳተፍ አስተውቋል። ፓርቲው በኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ ለማድረግ ሁኔታዎች ምቹ አለመሆናቸውን ቢጠቅስም ከኢትዮጵያ ህዝብ ጋር ሆኖ ህዝቡን እንዲሳተፍ በመቀስቀስና በማበረታታት የተዘጋውን የዲሞክራሲ በር በምርጫ ካርዱ ሊያስከፍት እንደሚችል ከፍተኛ እምነት እንዳለው አስተውቋል። መንግስት የመድብለ ፓርቲን ስርዓት ለማጎልበት ምንም አይነት ምቹ ሁኔታ እንዳይፈጠር ካሁን የተለያዩ እንቅፋቶች በመደርደር መሆኑን የገለጸው ፓርቲው የአንድነት አመራሮች አባላት በግፍ በማሰር ፓርቲው በምርጫ እንዳይሳተፍ ከፍተኛ የሆነ ጫና መደረጉን በዋቢነት አቀርቧል። ኢህአዴግ ደጋፊዎች የሚላቸውን ብቻ በመራጭነት አስመዝግቦ ምርጫ የሚያደርግበት ሁኔታ እንዲያበቃ፣ ደጋፊዎቻቸው በመራጭነት እንዲመዘገቡ ከማበረታታት ጀምሮ የህዝብና የፓርቲ ታዛቢ በመሆን የምርጫ ሂደቱን በሙሉ ንቃት እንዲከታተሉ ጥረት እንደሚያደርግ አስታውቋል። የኢትዮጵያ ህዝብ በገዢው ቡድን መልካም ፈቃድ ወይም በማንኛውም ውጫዊ ተጽዕኖ የፖለቲካ ምህዳሩን እንደማይሰፋ ሊገነዘብ ይገባል የሚለው አንድነት ምህዳሩ የሚሰፋውና ትክክለኛ የሆነው ዲሞክራሲያዊ ለውጥ የሚኖረው ህዝቡ በጠቅላላ ከፍርሃት ተቆፈን ተላቆ በሙሉ ልቡ ለመብቱ ሲቆም፣ ለፓርቲዎች ተገቢውን ድጋፍ ሲሰጥ፣ ከፍ ሲልም ወደ ትግሉ ሲቀላቀል ነው በማለት በሀገር ውስጥና በውጭ ላሉ ኢትዮጵያውያን መልእክት አስተላልፏል። ፓርቲው ከህዳር 14 እስከ 20 ቀን 2007 ዓ.ም የሚቆይ የሚሊዮኖች ድምጽ ለሌላ እስረኞች የሚል የሶሻል ሚዲያ ዘመቻም መጀመሩን ገልጿል። በሌላ በኩል ሰማያዊ ፓርቲን ያቀፈው 8 የፓርቲዎች የጋራ መድረክ በኢትዮጵያ ፍትሃዊ ምርጫ ለማካሄድ የሚያስችል ቅድመ ሁኔታዎች አልተሟሉም በሚል የአንድ ወር የትግል መርሃ ግብር ነድፈው በመንቀሳቀስ ላይ ናቸው። ድርጅቶቹ ባለፈው ወደ የጠሩት ስብሰባ በፖሊስ እንደተደናቀፋቸው መዘገቡ ይታወሳል። የአውሮፓ ህብረት በኢትዮጵያ ለነጻ ምርጫ የሚሆኑ ምቹ ሁኔታ የለም በሚል ምርጫው እንደማይታዘብ የተገለጸ መሆኑን ከዲፕሎማቲክ ማህበረሰብ የተገኘው መረጃ ያመለክታል። በዓለም የምርጫ ታዛቢ በታማኒነቱና በስራ ጥራቱ ቀዳሚ የሚባለው የአውሮፓ ህብረት የምርጫ ታዛቢ ቡድን የምርጫ 97 እና 2002 ምርጫዎች ዓለም አቀፍ መስፈርትን እንደማያሟሉ መግለጹም ይታወሳል። ከ400 በላይ ህዝብ የተፈናቀለበት መሬት በሙስና መቸብቸቡ ተነገረ። በደቡብ ወሎ ዞን በኮምቦልቻ ወረዳ ቀበሌ 11 በተለምዶ ጋሪሳ እየተባለ በሚጠራው አካባቢ ይኖሩ የነበሩ 470 ሰዎች ቦታው ለኢንቨስትመንት ይፈለጋል ተብሎ ሰብአዊ መብታቸው ተጥሶ እንዲፈናቀሉ ከተደረገ በኋላ በካሬ ሜትር 1 ብር ከ46 ሳንቲም መሬታቸው እንዲሸጥ ተደርጓል። ጉዳዩ የህዝብ መነጋገሪያ ሆኖ ከቆየ በኋላ ሰሞኑን ከህዝቡ እየጨመረ የመጣውን ግፊት ተከትሎ በተደረገ ህዝባዊና የካቢኔ አባላት ስብሰባ የወረዳው አዛዦች ከተፈናቃዩ ዳ ህዝብ የወሰዱትን መሬት በሙስና መቸብቸባቸውን እርስ በርስ እየተገላለጡ ይፋ አድርገዋል። የወረዳው የላይዘን ኦፊሰር አቶ ሀብቶም የተባሉ ግለሰብ አስተዳዳሪው አቶ አበራ አበረን በአዲስ አበባ እና በባህር ዳር መሬት ገዝተው ቤት መስራታቸውና ቡልዶዘሮችን ገዝተው እያከራዩ መሆኑን ሲያጋልጡ፣ ምክትል ከንቲባው ደግሞ በባንክ ሂሳባቸው 8 ሚሊዮን ብር እንደተገኘባቸውና በተለያዩ አካባቢዎች ቤቶችን መገንባታቸውን አጋልጠዋል። አጋላጩ አቶ ሀብቶም ራሳቸው በከተማው 2 ቦታ ገዝተው ቤት መስራታቸውና መቀሌ ላይ ተጨማሪ ቦታ መግዛታቸው በሌሎች ባልደረቦቻቸው ተጋልጧል። ሶስቱም ባለስልጣኖች ለጊዜው ከስራቸው ቢታገዱም እስካሁን የተወሰደባቸው እርምጃ የለም። የአንዳንድ ተፈናቃይ አርሶ አደሮች አቤቱታን ቢያቀርቡም ሰሚ በማጣታቸው ለስደትና ለረሃብ መዳረጋቸው ሲገለጽ፣ ሰዎቹ ከስራ ቢሰናበቱም ወደ ሌላ ቦታ ተዛውሮ መስራታቸው አይቀርም የሚል ጥርጣሬ እንዳላቸው አክለዋል። በሌላ በኩል ደግሞ በደቡብ ክልል በጉራ ፈርዳ ከ100 በላይ አርሶ አደሮች ከቀያቸው ተፈናቅለዋል። አርሶ አደሮቹ የመሬት ዋስትና ወረቀት እንዲሰጣቸው በነፍስ ወከፍ 4500 ብር ክፈሉ ተብሎ የተጠየቀ ቢሆንም እነርሱ ግን እስከዛሬ ግብር እየከፈልን ኖረናል፣ አሁን ተጨማሪ አንከፍልም በማለት ተቃውመዋል። ይህን ተከትሎ መሬታቸውን እየተቀሙ ይዞታቸው ለኢንቨስተር በሚል ሽፋን እየተቸበቸበ ነው። አብዛኞቹ ባለስልጣኖች ከኢንቨስተሮች ጋር አክሲዮን እንዳላቸው የገለጹት ምንጮች በአካባቢው የሚታዩ ተደጋጋሚ ግጭት ከዚሁ ጋር የተያያዘ መሆኑንም ተናግረዋል። በዲላ የአንድ ቤተሰብ አባላት ባልታወቀ ሁኔታ መሞታቸው ከፍተኛ ድንጋጤን ፈጥሯል። ባለፈው ማክሰኞ ከቀኑ 9 ሰዓት ላይ ኮቸሬ ከሚባል አካባቢ የመጡ የአንድ ቤተሰብ አባላት የሆኑ 4 ሰዎች ዲላ ሪፈራል ሆስፒታል መግባታቸውን ተከትሎ በሆስፒታል ውስጥ ከፍተኛ ድንጋጤ ተፈጥሮ እንደነበር ሲገለጽ፣ ድንጋጤው የተፈጠረው ሰዎቹ በኢቦላ በሽታ ተይዘዋል የሚል እምነት በመነሳቱ ነው። በቀጣዩ ቀረቡ ደግሞ አራቱም ሰዎች መሞታቸውም ተገልጿል። የመንግስት ባለስልጣናት ሰዎቹ በኢቦላ ሳይሆን በምግብ መመረዝ መሞታቸውን በመግለጽ የሆስፒታሉ ሰራተኞች እንዲረጋጉ ማድረጋቸው ተነግሯል። በነ ዘላለም ወርቅ አገኘው ክስ መዝገብ በፌደራል አቃቤ ሕግ የሽብር ክስ የተመሰረተባቸው አራቱ የተቃዋሚ የፖለቲካ ፓርቲ አመራሮችና በተመሳሳይ መዝገብ የተከሰሱት ሌሎች 6 ተከሳሾች ያቀረቡት የዋስትና ጥያቄ ፍርድ ቤቱ ሳይቀበለው ቀርቷል። ሀብታሙ አያሌው፣ የሸዋስ አሰፋ፣ አብርሃ ደስታና ዳንኤል ሽበሺ በሚገኙበት የክስ መዝገብ የተከሰሱት 10ሩም ተከሳሾች የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾቹ ህገ መንግስቱን በመጥቀስ ያቀረቡትን የዋስትና መብት ጥያቄ ፍርድ ቤቱ አቃቤ ሕግ የጸረ ሽብር አዋጁን በመጥቀስ ዋስትናው እንዳይፈቀድ ያቀረበው መከራከሪያ በመቀበል የዋስትና ጥያቄውን አልተቀበለውም። በመሆኑም ተከሳሾቹ ፍርድ ቤቱ ክሱን መርምሮ በሂደት ውሳኔ እስኪያሳልፍ ድረስ በእስር ላይ ሆነው ጉዳያቸው እንዲከታተል ወስኗል። በተጨማሪ ዜና የአቶ ሀብታሙ አያሌው፣ የሸዋስ አሰፋ፣ አብርሃ ደስታ፣ ዳንኤል ሽበሺ ክስ ዝርዝራቸው ይፋ ሆኗል። በዚህም በጣም በርካታ ገጾች የያዘው ክስ ዝርዝር የቀረበባቸው ሲሆን በተለይም ከተለያዩ መገናኛ ብዙሃን ጋር ያደረጉት ቃለ መጠይቅ እንደ ማስረጃ ሆኖ ቀርቧል። በአብርሃ ደስታ ክስ ላይ የአረና አመራር የሆነው አብርሃ ደስታ ከስዊድኑ የኢትዮጵያ ድምጽ ሬዲዮ ጋር ያደረገውን ቃለ መጠይቅ እንደ ማስረጃ ሆኖ ቀርቧል። በመጨረሻም የስፖርት ዜና፣ የኢትዮጵያ ብሔራዊ ቡድን በመጪው ወር በኢኳቶሪያል ጊኒ ለሚደረገው የአፍሪካ ዋንጫ ሲያደርግ የነበረውን ጉዞ ሙሉ በሙሉ ተገቷል። ብሔራዊ ቡድናችን ባለፈው ሮብ በሜዳው ከማላዊ ጋር ባደረገው ጨዋታ 0-0 ሲለያይ ማሊ አልጄሪያን በማሸነፍ አልጄሪያና ማሊ ከምድቡ ተያይዘው አልፈዋል። በኢኳቶሪያል ጊኒ የአፍሪካ ዋንጫ ሻምፒዮናዋ ናይጄሪያና ግብጽም ማጣሪያውን ማለፍ ሳይችሉ ቀርተዋል። በሌላም ዜና የአሰልጣኝ ማሪያኖ ባሬቶን ጉዳይ እንዳለየለት ከፌዴሬሽኑ የተገኘ መረጃ ያስታውቃል። በሌላ ስፖርት ዜና አርጀንቲናዊውና የባርሴሎናው ድንቅ የኳስ ጥበበኛ ሊዮ መሲ የስፔን የምንጊዜም ጎል አግቢ ሪከርዱን ከ60 ዓመት በኋላ ትናንት ማምሻውን ሰብሯል። ቴልሞ ዛራ በአትሌቲኮ ቢልባው ከ1940 እስከ 50ዎቹ አጋማሽ ለ15 ዓመታት ቆይቶ ያስቆጠራቸው 251 ጎሎች መሲ በ10 ዓመት ቆይታ 253 ጎል ደርሷል። የ27 ዓመቱ መሲ ትናንት ሪከርዱን ሲያሻሽል 3 ጎል ወይም ሀትሪክ በማስቆጠር ነው። ሊዮ መሲ አሁን ካለበት ዕድሜ አንጻር እጅግ በርካታ ሪኮርዶችን እንደሚሰብር ሲጠበቅ፣ ከዚህ ቀደምም የሰበራቸው በርካታ ሪኮርዶች በእጁ አሉት። የሰዓቱ ዜና በዚሁ ተጠናቋል።
ወልድ አሐዱ አምላክ አሜን። ጽዮንን ክበቧት በዙሪያዋም ተመላለሱ። መዝሙር 47 ቁጥር 12 ታላቅ መንፈሳዊ ጥሪ በስቶኮልምና ዙሪያዋ ለምትኖሩ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ እሁድ ኖቬምበር 30 2014 ወይም ህዳር 21 2007 ዓ.ም በሶሎንቱና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን የእመቤታችን ቅድስት ድንግል ማርያም የህዳር ጽዮን ዓመታዊ ክብረ በዓል በእለተ ቀኑ በመንፈሳዊ ድምቀት ይከበራል። በዚህ ዕለት ጥሪ የተደረገላቸው ሊቃውንተ ቤተክርስቲያን፣ ካህናት አባቶችና ሰባኪያነ ወንጌል እንዲሁም የሰንበት ትምህርት ቤት መዘምራንና ምእመናን በተገኙበት ከንጋቱ 6 ሰዓት ጀምሮ የጸሎት አገልግሎት ይጀምራል። ከሥርዓተ ቅዳሴ ፍጻሜውን በኋላ ታቦተ ሕጉን አውጥተን አብረን በጋራ እናከብራለን። ስለዚህ ሁላችንም ከመቤታችን ቅድስት ድንግል ማርያም ረድኤትና በረከት እንድንካፈል ስንል በታላቅ መንፈሳዊ ትሕትና ጥሪያችንን እናስተላልፋለን። አድራሻ ሶሎንቱና ኦሲክትስፈገን ኦታ የሶሎንቱና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን ያስተዳደር የሰበካ መንፈሳዊ ጉባኤ ጽፈት ቤት
በፍሪደምስ ፕላን የሚገኘው አበበ ወንድሜ ነጋራጅ የክረምት ወቅት መግባቱን ተመልክቶ የክረምት ጎማ ቂያሪ በቀለጠፈ ሁኔታ ያከናውናል። አዲስ የመኪና ጎማ ካስፈለጎት በጋራጃችን በተመጣጣኝ ዋጋ እንሸጣለን። ከዚህ በተጨማሪ ማንኛውንም የመኪና ጥገናና ሰርቪስ በተመጣጣኝ ዋጋ ጥራት ያለው ግልጋሎት ያገኛሉ። አድራሻ ክሮኖቨሪ ጋታን 45 ፍሪደምስ ፕላን አበበ ወንድሜ ነጋራጅ። ማስተዋቂያ የስብሰባ ጥሪ በስዊድን ለምንኖር ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ በስዊድን የምንኖር ኢትዮጵያውያንና ትውልድ ኢትዮጵያውያን የጋራ ፍላጎታችንን ለማርካት የጋራ ጥቅማችንን ለማስከበርና የጋራ ችግሮቻችንን ለማስወገድ የሚያስችለንን ነጻና ገለልተኛ የሆነ የጋራ መድረክ መፍጠር ተገቢ በመሆኑ ላይ ከስምምነት መድረሳችን ይታወሳል። በአሁን ወቅት የምስራታ ጉባኤ ለማድረግ አስፈላጊው ዝግጅት መጠናቀቁን سنገልጽላችሁ በደስታ ነው። የምስራታ ጉባኤ የሚከናወነው እንደ አውሮፓውያን አቆጣጠር ዲሴምበር 13 ቀን 2014 ዓመተ ምህረት ከቀኑ 11 ሰዓት ከ30 ጀምሮ እስከ ቀኑ 16 ሰዓት ሲሆን ፕሮግራሙ በሰዓቱ ተጀምሮ በሰዓቱ የሚጠናቀቅ ይሆናል። ቦታው ስቪያ ቬገን 41 በሚገኘው የአቢኤፍ ፍሴት ውስጥ ነው። በምስራታ ጉባኤው ለት የሚከናወኑ ተግባራት አንደኛ በተዘጋጀው ረቂቅ የማቋቋሚያ ህገ ደንብ ላይ ውይይት ተደርጎበት እንዲጸድቅ ይደረጋል። ሁለተኛ የኢትዮጵያውያን ማህበረሰብን በስራ አስፈጻሚነት በቦርድ አባልነትና በኦዲት ኮሚቴነት የሚያገለግሉ አባላት ይመረጣሉ። በመሆኑም በተገለጸውለት ሁላችንም ኢትዮጵያውያንና ትውልደ ኢትዮጵያውያን የበኩላችንን እንድንወጣ ጥሪ እናቀርባለን። ማሳሰቢያ አንደኛ የተዘጋጀው ረቂቅ መተዳደሪያ ደንብ እንዲሁም የጥቆማ መስጫ ቅጽን በድጋሚ ላከን ሲሆን እስካሁን በሂደቱ ለተሳተፋችሁና የኢሜል አድራሻችሁ ለተመዘገበው ሁሉ አስተያየት እንድትሰጡበት ተልኳል። ስለሆነም ለአውሮፓና አቆጣጠር እስከ ኖቬምበር 30 ቀን 2014 ዓመተ ምህረት ድረስ በረቂቁ ላይ ያላችሁን አስተያየትና ከዚህ ቀደም በተሰራጨው የጥቆማ መስጫ ቅጽ መሰረት የኢትዮጵያውያን ማህበረሰብ ለመምራት ብቁ ነው የምትሉትን በመጠቆም የሂደቱ ተሳታፊ እንድትሆኑ በአክብሮት እንጠይቃለን። ሁለተኛ ከዚህ ቀደም በሂደቱ ያልተሳተፋችሁና የኢሜል አድራሻችሁን ያላስመዘገባችሁ ደግሞ በስልክ ቁጥር 0746064114 0746064114 በመደወል ወይንም በኢሜል ethioswede.community@gmail.com ethioswede.community@gmail.com የጥቆማ መስጫ ቅጽውንና ረቂቅ የመተዳደሪያ ደንቡን መጠየቅ የምትችሉ መሆኑን እንገልጻለን። ሶስተኛ በእለቱ የሚከናወኑ ተግባራት ብዙ እንደመሆናቸው ሰዓት በማክበር እንድትተባበሩን እንጠይቃለን። የመስራታ ሂደት አመቻችና አስመራጭ ኮሚቴ ለበለጠ ማብራሪያ በስልክ ቁጥር 0746064114 በኢሜይል ethioswede.community@gmail.com በፌስቡክ ኢትዮጵያ ኮሚኒቲ ኢን ስዊድን ፕሮጀክት ብላችሁ እንድትከተሉን እናሳስባለን። የኢትዮጵያን ኮሚኒቲ በስዊድን የመስራታ ሂደት ፕሮጀክት አስተባባሪ ማስተዋቂያ በቡትሽርካና አካባቢው የምትገኙ ወገኖች ፍትያ የሚገኘው የቡትሽርካ የበጎ ፈቃደኞች ማህበር ከአቢኤፍ ጋር በመተባበር በሥራ ቀናት ሁልጊዜ ጠዋት ከ9:30 እስከ 11 ሰዓት ተኩል ድረስ መሰረታዊ የኮምፒውተር ዕውቀት፣ ስዊድንኛ ቋንቋ፣ የስዕል መሳልና ሌሎችም የተለያዩ አጫጭር ስልጠናዎችን እድሜያቸው ከ13 ዓመት በላይ ለሆኑ የአካባቢው ነዋሪዎች ከመጪው ሰኞ ጀምሮ በነጻ ስለሚሰጥ እርሶም ይህን መረጃ ለቤተሰቡ አባል ወይም ዘመድ ጎረቤት በማካፈል ወገናዊ ትብብሩን እንዲያበረክቱ ተጠይቋል። እነዚህ ስልጠናዎች በተለይ የተዘጋጁት አዲስ ለመጡ ሥራ አጥ እንዲሁም ጡረተኛ ለሆኑ ግለሰቦች ሲሆን እድሜያቸው የገፉና ጊዜያቸውን በተለያዩ ስልጠናዎች ለማሳለፍ ለሚፈልጉ ግለሰቦችም ጭምር ነው። አድራሻ ቡትሽርካ ቮለንቲየር ሴንተር ኪሮግራቬገን 4 ቡ ሴንተር ኢፍቲያ መሆኑን እንገልጻለን። አድማጮች ቀደም ብለን በተናገርነው ማስተዋቂያ ላይ የአበበ ጋራጅ የክረምቱን መግባት ተከትሎ የጎማ ቂያሪ እና ሌሎችም ሰርቪሶች እንደሚሰጥ ተናግረናል። ስልክ ቁጥሩን ማወቅ ለምትፈልጉ 0736538484 ነው። 0736538484 ነው። ከዚህ በተጨማሪ ደግሞ የኮሚኒቲውንም እንደዚሁ ስልክ ድጋሚ ለጠየቃችሁን ስልክ ቁጥሩን እንደግማለን። ስለ ኮሚኒቲ ጉዳይ መረጃ ለማወቅ ፈልጋችሁ በ07 ሞባይል ማለት ነው በ07460641 መደወል ትችላላችሁ።
Yeah.
አድማጮቻችን አሁን ዘግይቶ የደረሰን ዜና እንደማስረዳው ከሆነ በባለቅኔ ገጣሚ ኃይሉ ገሞራው በሚዘጋጀው ስነ ስርዓት ላይ የቅብር ስነ ስርዓት ላይ መልእክት የምትሉ ለማስተላለፍ የምትፈልጉ ካላችሁ በኢትዮጵያ ድምጽ ሬዲዮ ድረገጽ በኩል ቶሎ አስተውቁን የሚል መልእክት ደርሶናል። አዘጋጆቹ በኢትዮጵያ ድምጽ ሬዲዮ በኩል እምንለው መልእክት አለን ያላችሁ በቀብሩ ስነ ስርዓት ላይ ስማችሁንና እንማን እንደሆናችሁ በኢትዮጵያ ድምጽ ሬዲዮ ዌብሳይት ላይ እንድታስተውቁን ብለዋል አዘጋጆቹ።
Thank you.
አድማጮቻችን ላይ በመከታተል ላይ ያላችሁት የኢትዮጵያ ድምጽ ሬዲዮ ዚ በስዊድን የሚተላለፈው ነው። አሁን ቃለ መጠይቅ ለማድረግ ስልካችንን ወደ ኢትዮጵያ ደውለናል። ወደ አንድነት ለፍትህና ለዲሞክራሲ ፓርቲ ደውለን መስመር ላይ እንግዳ አግኝተናል። ሃሎ ጤና ይስጥልኝ። ሃሎ 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 እንደገና ደውለን እስቲ እንግዲህ መስመር ላይ ያገኛናቸው መስለናል። ሃሎ ሃሎ
አቤት።
ኦኬ አሁን ይሰማል? ይሰማል?
ይሰማኛል።
እኔ በደንብ እሺ። በጣም አመሰግናለሁ። እንግዲህ አድማጮቻችን ቀደም ብለን እንደገለጽነው ወደ አንድነት ለፍትህና ለዲሞክራሲ ፓርቲ አዲስ አበባ ደውለን እንግዳ እናገኘነው። እስቲ እርሶ ራስዎትን ያስተዋውቁልን ለአድማጮች።
ስዩም መንገሻ እባላለሁ። የአንድነት ለዲሞክራሲና ለፍትህ ፓርቲ ዋና ጸሐፊ ነኝ።
በጣም አመሰግናለሁ ስዩም መንገሻ። እንግዲህ ስልኩን መስመር ወዲያና ወዲህ ያደረገ ጊዜያችንን ወሰደው ነገሮቹን አጠራጥር ያደረገን ነጥቦቹን ለማንሳት አንድነት ለፍትህና ለዲሞክራሲ ፓርቲ ከሰሞኑ አዲስ የበይነመረብ ዘመቻ እንደሚጀምር አስታውቋል። እስቲ ስለሱ በሚሉን እንጀምር።
የበይነመረብ ዘመቻ የተጀመረው እንደምታውቁት በፓርቲው የህዝብ ግንኙነት ነው በዋነኝነት የሚመራው። ምንድነው ዋነኛ አላማችን? እነኚህ ለረጅም ዓመታት በጸረ ሽብር አዋጅ ሰበብ በየእስር ቤቱ የተጣሉ በርካታ ዜጎች አሉ። እንዲሁም ደግሞ በተለያየ መንገድ ስርዓቱ ይሄ ሰሙኛል የሚላቸውን በሙሉ እስር ቤት ያጎረበት ሁኔታ ስላለ እነኚህን ዜጎች የግድ ማስታወስ አለብን። በተለይም ደግሞ በዚህ በጸረ ሽብር አዋጅ ወደ እስር ቤት የተወረወሩ የፖለቲካ ፓርቲ አመራሮች፣ አባላት፣ እንዲሁም የጋዜጠኞችና ሀሳባቸውን በነጻነት ለማራመድ የሚፈልጉ ብሎገሮች ወደ እስር ቤት የተወረወሩበት፣ እንዲሁም ደግሞ ሃይማኖት እምነታቸውን በነጻነት ለማራመድ ሳይችሉ ቀርተው እንዲሁ ወደ እስር ቤት የተጣሉ የሙስሊሙ ማህበረሰብም መሪዎችም ጭምር ስላሉ እነዚህን ሰዎች ሁልጊዜ ማሰብ ስላለብን ቀንና ፕሮግራም በመስጠት ሁልጊዜ በሁሉም ቦታዎች ላይ ማሰብ ያስፈልጋል፣ ጀግኖቻችን ናቸው፣ ልናስባቸው ይገባል በሚል የተጀመረ ዘመቻ ነው።
በጣም አመሰግናለሁ። እንግዲህ እሱን ከነሱ ዘንዳ ወደ ሌላ እና ወደ ዋና ነጥብ ጥያቄ አነሳለሁ። ሰሞኑን አንድነት ለፍትህና ለዲሞክራሲ ፓርቲ ጋዜጣዊ መግለጫ ጠርቶ ነበር። በዚህ በጋዜጣዊ መግለጫው እንግዲህ በግልጽ እንደተጠቀሰው በቀጣዩ በግንቦት ወር ይካሄዳል ተብሎ በሚጠበቀው ሀገር አቀፍ ምርጫ በቀጥታ ተሳታፊ እንደሚሆን የገለጸበት አካሄድ አለ። እንግዲህ ያው እንደ ፓርቲ አንድነት አቋሙን ገልጿል ማለት ነው። እና ብዙ ወገኖች አንዳንድ ወገኖች ከዚህ ጋር በማያያዝ አንዳንድ የተነሱ ጥያቄዎች አሉ። በመጀመሪያ ደረጃ ምርጫ ለመግባት ጋዜጣዊ መግለጫ መስጠቱ ብዙም አይደለም፣ ምክንያቱም የሚታወቅ ነው የምርጫ ፓርቲ እስከሆነ ድረስ ምርጫ መግባት ይሄን ያህል ጋዜጣዊ መግለጫ ያስፈልገው የሚሉ አሉ። እና በዚህና ተያያዥ ጉዳዮች ላይ እስቲ ሰፋ አድርገው አንድነት ምርጫ ለመግባት የወሰነበትን ጉዞና አሁን በጋዜጣዊ መግለጫ ገና ወራቶች እየቀሩ አለ ምንም ብዙዎች እንደሚሉት ቀድመ ሁኔታ የተወሰኑ ነገሮችን እንኳን ሳይያስቀምጥ የገለጸበትን ሁኔታ ያብራሩልን እስኪ።
በጣም ጥሩ። ምንድነው እንግዲህ እኛ አንደኛ አንድነት ለዲሞክራሲና ለፍትህ ፓርቲ ይሄን ውሳኔ ሲወስን ተለመደው የዚህ ቀይ በነበርክበት የመርገጥ አካሄድ ውጣት መቻል አለብን ነው። አንድነት ያደረገው ምንድነው? በዋነኝነት በ2002 ዓመተ ምህረት የተደረገውን ምርጫ በጊዜ የተደረገውን ግምገማ መከለስ ማየት ነው፣ ማጥናት ነው፣ አሰስመንት መስራት ነው። እና እነኚህ ነገሮች በሙሉ ስንሰራ ምንድን ነበር ነው ሁልጊዜ እንግዲህ እዚህ ጋር በኢትዮጵያ ውስጥ ነጻ፣ ፍትሃዊና ዲሞክራሲያዊ ተአማኒነት ያለው ምርጫ ይካሄዳል አይካሄድም፣ ዳጋ አስቸጋሪ ነገሮች አሉ የሚለው ነገር ላይ ምንም የሚያለያየን ነገር የለም። በጣም አስቸጋሪ ነገሮች አሉ፣ በጣም ውስብስብ ነገሮች አሉ። በእነዚህ ውስብስብ ነገሮች ውስጥ ግን የሆነች ትንሽ ቀዳዳ ማስከፈት መቻል አለብን ነው። እዚህ ጋር ልናስገነዘብ የምንፈልገው ነገር እስከ ዛሬ ድረስ በነበርንበት ሁኔታ ለኢህአዴግ ተመሳሳይ ጥያቄ ይቀርባል። ሁልጊዜ ለገዢው ፓርቲ እንደ ፓርቲ ለመንግስትም ጥያቄዎች ይቀርባሉ፣ ተመሳሳይ ናቸው። እነኚህ ነገሮች ሊስተካከሉ ይገባል የሚል ነገር ሁልጊዜ ይቀርባል። ደግሞ በቋንቋ ሁልጊዜ ነዚህን አይፈጣም። ስለዚህ ምንድን ነው ይሄ ያለብን ችግር ነው በዋነኝነት ለምን በመግለጫ መስጠት ያስፈለገበት ምክንያት ነው። ምክንያቱ ምንድን ነው? ከዚህ በፊት እንደዚህ እናደርግና በህብረተሰቡን በአእምሮ ሳይዘጋጅ ዝግጁነት ሳያደርግ እኛም ሳንዘጋጅ በአንድ ልብ ሳንሰራ በሁለት ልብ እየሆንን እንጓዛለን። የሆነ ሰዓት ላይ መግለጫ እንሰጥና እንገባለን። ወደ ምርጫ መገባቱ አይቀርም። ይሄ አካሄድ ትክክል አይደለም ነው የመጀመሪያው።
አመሰግናለሁ። እዚህ ጋር የሚነሳ ነገር አለ። እንደሚያስታውሱት አደዳት ፓርቲ ቀደም ባለው ጊዜ በኢንጂነር ማማራር ከዛ ቀደም ባለው ጊዜ የሚነሱ ነገሮች አሉ። እንደገለልተኛ ምርጫ ቦርድና ሌሎች በርካታ ነገሮች ለምርጫው ቀድመ ተሳቢ የሚሆነ ነገሮች ሳይሟሉ ምርጫው መግባት ከአጃቢነት የዘለለ ሚና እንደማይኖረው ራሱ ፓርቲው እንደ ፓርቲው በተለያየ ጊዜ ማማራሮቹ በኩል ሲናገር መቆየቱን አስተውሳለንና ይህ ነገር አሁንም እነዚህ ነገሮች ባልተማሉበት ሁኔታ ሊሆን ይችላል ምርጫው የሚደርሰውና የአጃቢነት ሚና አይኖረውም የሚለው ነገር እንዴት ነው የሚታየው?
ዋንኛው ነገር ማንኛው ከያድባይ ታዲክ በባህሪው አብዮታዊ ዲሞክራሲ ነው። ባህሪው ጠቅላይ ነው፣ ደስቃጭ ነው፣ አውራ ፓርቲ ብሎ የሚሰራ ነው። ፖለቲካ ሜዳሩ በመጀመሪያ ደረጃ ለምን ያሰፋዋል? ታዲክ እኮ ለረጅም ዓመታት ኢትዮጵያ ስልጣን ይዞ መቆየት ይፈልጋል። እንግዲህ እናቃለንና ምን ብሎ ይሄን ነገር ይሰራል ነው። እኛ በመጀመሪያ ደረጃ ህብረተሰቡ ኢትዮጵያን በዚህ ደረጃ በዚህ አስተሳሰብ ደረጃ በዚህ ዝግጁነት ላይ ማምጣት መቻል ይጠበቅብናል። ይህንን አስናደርግ ነው አሁን የሚሉ ጥያቄዎች የሚፈቱት። ያለበለዚያ ሊፈቱ አይችሉ። ህብረተሰቡ ከጎን ካልቆመ፣ ህብረተሰቡ ህዝቡ መጥቶ ይሄ ነገር እንዲነው ብሎ ካልጠየቀ እዛ ጋር ሊመጣ አሁን የሚባሉ ጥያቄዎች ሊፈቱ አይችሉም። ከዚህ በፊት በርካታ ጊዜ ተጠይቀው የሚሟላ ነገር አይደለም። ያድግ ደግሞ ህብረተሰቡ ስላላዘጋጀ ነውና በዚህ ቴክኖሎጂ ላይ አደረጃጀታችንን መዋቅራችንን እኛን ከህብረተሰቡና ከህዝቡ ጋር ያለንን አታችመንት በተለያየ መንገድ እየቆረጠ ስለሄደ ጉልበታችንን መፈተሽ እና እኛም ደግሞ ለማሳየት ብዙ ህዝብ ኢትዮጵያንን በሙሉ ከጎን አድርገን በአብዛኛው እውነት ለመናገር እነኚህ ጥያቄዎች ሊመለሱ የሚችሉት በዛ ሌቭል በዛ ደረጃ ስንደርስ ነው ጥያቄው። ነገር ግን አሁን ምንድን ነው የሚደረገው? ለምሳሌ 2002 እኮ መውሰድ ይቻላል፣ ቀላል ነው። 2002 ላይ ተመሳሳይ ጥያቄዎች ሲቀርቡ ነበረ ለገዢ ፓርቲ እንደ መንግስት ነው አሁን የተባሉት ነገሮች ሳይሟሉ እንዴት ነው ምርጫ የሚካሄደው? እነኚህ ነገሮች ግን አላደረገም። ሄዶ ሄዶ የሆነው ነገር ምንድን ነው? የመራጮች ጊዜ እንዲራዘም ሲጠየቅ እሱ የውጭ ተመዝጋቢዎች ጊዜ እንዲራዘም ያደረጉት ምክንያቱም አስመዝግበው ጨረሱ፣ ስራቸውን ሰርተው ጨረሱ። እዚህ ጋር ነው ችግሩ ያለው። ሄዶ ጥያቄዎቹን ይመልሳሉ ወይ ነው? ጥያቄዎቹን ለመመለስ እኛ ራሱ ህዝቡ በዚህ ደረጃ ከጎናችን አሰልፈነዋል ወይ? በዚህ ደረጃ ላይ ነው ያለ ነው ማለትና ራሳችንን መጠየቅ አለብን። እዚያ ጋር ስንሆን ማንም አይደለም ያድግ በበጎ ፈቃድ ይሄን ነገር ይፈጽምናል ብሎ ማሰብ ጣል የዋህነት ነው። በፍጹም ሊሆን አይችልም። ይሄ ነገር የሚመጣው ህዝቡን ከጎን በማሰለፍ ባስፈልጋጅ ሁኔታ ነው የሚመጣው። ጥያቄውን ምን ይቀበላል ከተባለ በዛ ደረጃ ነው እንጂ ሊሆን አይችልም። ገና ለገናኛ ጥያቄ ስላቀረብን ብቻ ጥያቄያችንን ተቀብሎ መልስ ይሰጣል ማለት ካለፈው አለመማር ነው። ያለፈውን አለማየት ደግሞ ተመሳሳይ ችግር ተመሳሳይ ነገር መድገም ነው እና ውጤት አይኖረውም። እዚህ ጋ ነው ፖይንት መጥቶ መያዝ ያለበት ማለት ነው፣ ነጥቦች መያዝ ያለባቸው።
ጌታዬ አሁን ሲናገሩ ህዝቡን ካላሰለፍን ዋጋ የለውም ነው ባጭሩ የሚናገሩት። ህዝቡን የምታሰልፉት እንዴት ነው? እንዴት ነው ህዝቡን ከጎናችሁ የምታሰልፉት? ባጭሩ ይመልሱልኝ።
በጣም ህዝቡን ከጎን ማሰለፍ የሚቻለው አሁንም በአጠቃላይ የዚህ እንዳንድነት ነው የምናገረው። እንዳንድነት ህዝባዊ ንቅናቄዎችን በከፍተኛ ደረጃ ማስ በማካሄድ ነው። እዚህ ደረጃ ህዝባዊ ንቅናቄዎች ውስጥ ገብተን ህዝቡን ከጎናችን ስናደርገው ህዝቡ ወደኛ ሲመጣ፣ ወዲሁ ደግሞ ዋነኛው ስትራቴጂ ግባችን ይህንን ስርዓት ይህን አምባገነን ስርዓት በምርጫ በሰላማዊ ትግል እናሸንፋለን ካል በዚህ ህዝባዊ እንቅስቃሴዎች ውስጥ የሚመጣው ህዝብ ለምርጫ የተዘጋጀ ህዝብ አድርገን ከጎናችን ስናሰልፈው ነው ህዝቡን የምናገኘው። ወደ ህዝባዊ ንቅናቄዎች ውስጥ ስንገባ ነው፣ ህዝባዊ ንቅናቄዎች ውስጥ እንገባለን፣ ህዝቡን ደግሞ ከጎናችን ይዛን እናሰልፋለን ብለን ነው የምናስበው።
ጌታዬ አሁን እንደገባኝ ከሆነ ህዝቡን ከጎናችን የምናሰልፈው ህዝባዊ ወደ ህዝባዊ ንቅናቄው ስንገባ ነው ብለዋል። ይሄ ማለትና ምርጫ እንገባለን ማለት አንድ አይደለም። ምርጫ ስለገባችሁ አይደለም ህዝቡ ወደ እናንተ ጎን የሚቆመው። ህዝቡ ከእናንተ ጎን የሚቆመው ወደ ህዝቡ ገብታችሁ የሚከፈለውን ዋጋ ከፍላችሁ ከህዝቡ ጋር ስትነጋገሩ ስትግባቡ ነው። ይሄን ደግሞ እንዳታደርጉ እንኳን በአደባባይ ልትሰበሰቡ ሆቴል እንኳን ስትከራዩ የተከራያችሁበትን ሆቴል ያባራችኋል። እስከዛሬ እንደምንሰማው ከሆነ በምን አይነት ሁኔታ ነው ቅድሚያው እናንተ ጋር የሆነው? አሁን ምርጫ መግባቱ ነው እንጂ ህዝቡ ጋር መግባቱ አይደለም። እንደገባል እንዳየነው ከሆነ ቅድሚያችሁ ምንድነው? ህዝቡ ጋር መግባት ነው ምርጫ ነው?
ጥሩ ሁለቱ ነገሮች አንደኛ ለየብቻ ሲታዩ ነው ትክክል የሚመጡት እንጂ አይደበላለቁ ጥሩ ነው። በመጀመሪያ ደረጃ ሆቴል መከልከል፣ አደባባይ መከልከል፣ ይሄ ከኢህአዴግ የምንጠብቀው በቃ ሊመጣ ነገር ነው። እኛም ደግሞ ዋጋ ለመክፈል የምንዘጋጅበት የምንሄድበት ነው። ምንም እዚህ እሱን እንደማይፈቀድ እናውቃለን። ነገር ግን በጉልበት ነው የምንሄደው። እስካሁንም እየሄድን ነው የምንለው። በዋነኛነት ምርጫ አሁን ማወጅ የሚያስፈልገው ከዚህ በፊት ወይ ንቅናቄ ገብተናል፣ ወደፊትም ወይ ንቅናቄ ውስጥ ስንገባ ያ ህዝብ የሚፈለገው በዋነኝነት አንድነት ለያዘው የሰላማዊ ትግል እንቅስቃሴ ነው የሚፈልገው። አንድነት ስትራቴጂ ግቡ በምርጫ ማሸነፍ ነው። ስለዚህ በህዝባዊ ንቅናቄዎች ውስጥ የምናገኘው የሚመጣው ከጎናችን የሚሰለፈው ህዝብ በምርጫ ዝግጁ መሆን መቻል አለበት። ስለዚህ ሁለት ግራ ነኝ ተብሎ ሁለት ዛፍ ላይ አይወጣም። አንድ ልብ ሆኖ ከአሁኑ ማሳወቅ ያስፈልጋል። ሄደን ህዝባዊ ንቅናቄ ይገባል እንደዚህ ያለ ህዝቡ ከጎናችን ሆነ ምናልባትም እኮ ፈረጥ ተመዝገብም ሳንለው ሰዓቱን ካለቀ በኋላ ምርጫ እንገባለን ብንል ምንም አይነት ትርጉም አያመጣም። የጊዜ እጥረት ራሳችን ላይ ከማምጣትና ዝግጅት ጊዜ ከማሳጠር በስተቀር ማለት ነው።
ስለዚህ አሁን ምርጫ እንገባለን ብላችሁ ያሰባችሁት እስከ ምርጫው ድረስ ባሉት ጊዜያት ውስጥ ከህዝቡ ጋር ግንኙነት እንፈጥራለን፣ ያለውንም ግንኙነት እናጠናክራለን ነው ማለት ነው?
አዎ። ግን እዚህ ጋር ደግሞ ሁልጊዜ መታሰብ ያለበት ነገር እንዳይዘነጋም፣ እኛም የምፈልገው በቅድም ደጋግሜ የተናገርኩት ምርጫ ሲባል አማራጭ እንዲኖር መስራት መቻል ያስፈልጋል። ነጻ ፍትሃዊና ዲሞክራሲያዊ የሆነ በህዝብ ተአማኒነት ያለው ምርጫ ለማካሄድ የማያስችሉ በርካታ ነገሮች እንዳሉ ትግላችን ላይ ይሄ ነገር እንደተቀመጠ መታወቅ አለበት። እኛ ይህንን እየሰራን ህዝቡን በዜት እያደረግን ላይ የሚሰራው ነገር ከህዝቡ ጋር አለበት። ስለሰሩ እኮ ምርጫ ተዘጋጅቶ ለመምረጥ የተዘጋጀ ህብረተሰብ ነው። ነገ አንደኛ ድምፁን የሚጠብቀው እሱ ነው። ሁለተኛ ቢሰረቅም ተሰረቅኩኝ የሚለው እሱ ነው። ሲመዘገብ ነው ይህን የሚያደርገው፣ በዛ ሲዘጋጅ ነው ይህንን የሚያደርገው። ካልተመዘገበና ካልተዘጋጀ ድምፄ ተሰረቀ ብሎ መጠየቅም አይችልም። ነገር ነው ነው እና በእውነኝነት እኛ እንዲያዝልን የምንፈልገው ምርጫው ውስጥ እንገባለን ማለት ይህ ከጎን የሚፈጠሩ በርካታ ያድግ በራሱ እየሰራቸው ያሉ በርካታ ችግሮች በርካታ ሰላማዊ ትግሉ እንቅፋት የሆኑ ነገሮች አይፈጠሩ ማለት ግን እንዳልሆነ ግንዛቤ እንዲወሰድ እንፈልጋለን። ሁላችን ላይ የተቀመጠ ነገር አለ።
ኦኬ፣ ወደ ሌላ ጥያቄ እንደለፍ አቶ ስዩም። አንድነት ትናንትና ይሁን ከትናንት ወዲያ ይመስለኛል በጸረ ሽብር ህጉ ዙሪያ አንድ መግለጫ አውጥቷል። አንድነት የጸረ ሽብር ህጉን አይተውም ወደፊትም ያው ይሄን ነገር ይቃወማል የሚል መግለጫ ወጣበት ክሪያት ምንድነው?
መግለጫው የወጣው በትክክል ምንድነው? አንድነት የዚህ ከዚህ ካውንት ከዚህ ተጀመረው ህጎቻችንን እናስብ ከሚለው አካሄድ ጋር በተያያዘ እና ከዛም በተሰጡ መግለጫዎች ላይ በተያያዘ ትንሽ እንትን የሚያደርጉ ከአመለካከትም ሳይንስም ከመሳሰሉ የተወሰኑ ነገሮች ስለነበሩ ይህ ጸረ ሽብር አዋጅ ፓርቲው ሲታገልለት የነበረ ነገር ነው እና እሱ ያንን ማስታወስና ያን መንገድ የግድ አስፈላጊ ስለነበረ ነው። ብዥታዎች ስለነበሩ ብዥታዎችን የግድ ለማጥራት በፓርቲ ህዝብ ግንኙነት በኩል የተሰሩ ስራዎች ናቸው።
እንግዲህ ምናልባት ቀጣዩን ጥያቄ እርስዎ ሊመለሱትም ላይመለሱትም ይችላሉ። ምናልባት ይሄ ነገር ተያይዞ የወጣው አቶ ማናቸው የተከበሩ የፓርላማ አባል ተናገሩ በተባለው ጉዳይ ላይ ነው። አቶ ገርማ ብሩና እሳቸው ከዚህ ከጸረ ሽብር ህጉ ጋር ተያይዞ ያሉ ስራኞች እንዳሉ ይታወቃል። ፖለቲከኞች ጋዜጠኞችን በሙሉና ሁሉም ነፃ ናቸው ማለት አይቻልም የሚል አይነት አነጋገር ተናግረዋል የሚባል ነገር አለና ለዛ ማስተባበያ የሚሆን መግለጫ ነው የሚሉ አሉ። ምናልባት የሚሉት ነገር ካለ ብዬ ነው።
እኔ ምለው ነገር ይኖረኛል ግን ምንድነው እንዳጠቃላይ ምን ተባለ እንዴት ተባለ ራሳቸው ተከብሮ አቶ ግርማ ሰይፉን አግኝታችሁ ማብራሪያ ሊሰጡ ይችላሉ። ነገር ግን እኔ አንድ እንደ አቋም ለምሳሌ አንድ የፖለቲካ ፓርቲ አንድነትን መውሰድ ይቻላል የበቀደሙን መግለጫ ማለት ነው። አንድነት ምርጫ ሲባል አማራጭ ሳያሳጡ መሆን ይኖርበታል የሚል ስቴትመንት አውጥቷል አይደል? የአንድነት አቋሞች ማለት እነኛ ስቴትመንቶች እና እዛ ውስጥ ያሉት ነገሮች እንዲሆኑ ግልጽ መሆን መቻል አለበት። አንድነት እኮ የጸረ ሽብር አዋጁ እንዲሰረዝ በይፋ በ17 ከተሞች አቅዶ 14 ከተሞች ላይ ያካሄደ ፓርቲ ነው። ስለዚህ በምንም መንገድ ቢሆን የዚህ የጸረ ሽብር አዋጅ ሰለባ የሆኑ የፖለቲካ አመራር አባላት ጋዜጠኞች ሀሳባቸው በነጻነት ለማራመድ የሚፈልጉ ብሎገሮች እና ሌሎችም ኢትዮጵያውያን እንዲሁም የሃይማኖት ተቋማት የሚኖሩ እነኚህ በሙሉ የዚህ ሰለባ የሆኑ ሰዎች እኛ የምናስባቸው በዚህ አዋጅ ሰለባ ናቸው። ትርጉማችን ይሄ ነው እና እነኚህ ሰዎች ላይ ምን አይነት ብዥታ እንኳን የራሳችን አባላት እንኳን የኛ የራሳችን ጀግኖች አቶ ሆኑ በተለያዩ ፓርላማ ናቸው ነው ሚሏቸው እንኳን እነሱም ሰዎች ማንኛውንም ኢትዮጵያዊ ሊሆን ግልጽ ሊሆን ይገባል የአንድነት አቋም። ይህን በተመለከተ እና ሁልጊዜም ስቴትመንቶች ስንለቅ ሁነኛ ስቴትመንቶች ናቸው። ሰዎች ግን አንዳንድ ጊዜ ስዩም እኔ የፓርቲ ዋና ጸሐፊ ነኝ እና አስተያየት ስሰጥ ምናልባት ከሚሰጡ አሁን ለእናንተ ከሰጠሁት በርካታ አስተያየቶች ውስጥ አንዳንድ ነገሮች ሊፈጠሩ ይችሉ ይሆናል። ይሄ ግን በመታሰብ ያለበት ቀጥተኛ የሆነ ከፓርቲ ጋር ግንኙነት አለው ብሎ መውሰድ ትክክል አይደለም። ስቴትመንቱ ነው መታየት ያለበት። የወጣው ስቴትመንት ነው የፓርቲው ሙሉ አቋም ተደርጎ መወሰድ ያለበት ነው ማለት እፈልጋለሁ።
ኦኬ፣ ምናልባት እንግዲህ እሳቸውን በሚቀጥለው ጊዜ ደውለን ለማናገር ሞክራለሁ። ምናልባት የተናገሩት ነገር ትንሽ ያው እንትን ማለቱን ተከትሎ ነው ሁሉም ሰዎች ነፃ ናቸው ማለት አይቻልም ከሚለው ዞሮ ነገር ነው። ግን ያው ዞሮ እርሱ እንዳሉት እንግዲህ የፓርቲው አቋም ነው እንደ አቋም ሊወሰድ የሚችለው። በመጨረሻ ሰዓት እያለቀ ስለሆነ አንድነት በቀጣይ በተለያዩ ፓርቲዎች ትብብር መድረክ የሚባሉ ነገሮች አሉ። ፓርቲው ወደ ምርጫ መግባቱ እርግጥ ነው፣ ግን ሲገባ እንደ 2002 ምርጫ ድምጽ የማይከፋፈልበትን መንገድ ለመፍጠር ምን የታሰበ ነገር አለ?
እኛ ብዙ ነገር አስበናል። በዋነኝነት እንደምታውቁት ምርጫ ዝም ብሎ በአንድነት ወደኛ አይደለም ብቻዬን ተነስቼ እንዲያረጋለው ሊል አይችልም እና ነገር ግን እንደዚህ ትርጥ በሚባሉ ነገሮች ላይ እንደምታውቁት ቅርብ ጊዜ አንድነት ከመድረክ ተለያይቷል። ከመድረክ ሲወጣ ቀጥሎ ደግሞ በሚኖሩ ትብብሮች ላይ ብቻዬን ጥናት ማድረግ አለበትና ምንም ዳጋም ይይዘበት ምን ባላቸው መንገድ አብነት ይብልክ ከመድረክ እንኳን ቢወጣ ከመድረክ አባል ፓርቲዎች ጋር ግን በጣም ድል በሆነ ትግል ብቻን አስመልክቶ በተለይ መስራት ይፈልጋል። ከሌሎች ፓርቲዎችም ቢሆን ከመያድም ሰማያዊ ቢሆን እና አባገሪቶች ካሉ ወደተኛ ተቃዋሚ ፓርቲዎች ጋር ግን መስራት አብሮ ይፈልጋል በትብብር ይሄን ነገር ለማሳካት። ምክንያቱም አንድ ፓርቲ ብቻ ምን ይወጣው አይደለምና ይሄንን እንደ አንድ ተራበታለሁ ነገር ነውና በትብብር መመልሳው።
በጣም ጥሩ። አቶ ስዩም መንገሻ የአንድነት ለፍትህና ለዲሞክራሲ ፓርቲ ዋና ጸሐፊ ለሰጡን ማብራሪያ በጣም አመሰግናለሁ። እንግዲህ በቀጣይ ምርጫ ጊዜ እየቀረበ መሆኑ በተለያየ ጊዜ ደግመን እንገናኛለን። ለዛሬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ በጣም።
አድማጮቻችን እንግዲህ የዛሬ የለተሰንበት ፕሮግራም በዚህ ባዳመጣችሁት መልኩ ተጠናቋል። እስከ ሳምንት መልካም ሳምንት።